እና እንግዶቻችንንም የጠራ ነው በዚህ ምክንያት ነው። እንደገና ሰላም ላለሁ። እንግዲህ ይህ ከመጋቢት 29 እስከ ሚያዝያ 6 ተደርጎ የነበረው ስብሰባ ላይ የነበሩ አሁንም በትግል ላይ ያሉ አቶ ኢያሱ አለማየሁ የዛሬ ዋነኛው እንግዳችን ሆነው ቀርበዋል። እንግዲህ ወገኖቼ በዛ ሰዓት እንደሚገባኝ ከሆነ ብዙ ኢትዮጵያውያን ተሳትፈውበት ለዚህ ለታላቅ ድርጅት ምስረታ ተወያይተው ሐሳብ ተቀያይረው ያለፉበት ጊዜ ነው። ሆኖም ግን በአሁኑ ሰዓት እኔ እስከማውቀው ድረስ እዚህ አካባቢ በህይወት ያገኘናቸው አቶ ኢያሱን ነው። ሌሎችም ይኖራሉ። ሆኖም ግን ብዙዎቹ እንደወደቁ ለትግል እንደወደቁ ለትግል ራሳቸውን እንደሰጡ ሁላችንም እናቃለን። ስለዚህ ወደ ውይይታችን ከመግባታችን በፊት የአንድ ደቂቃ የህልና ጸሎት እናድርግላቸው ጠይቃለሁ። እሺ፣ በጣም አመሰግናለሁ። እንግዲህ እነዛ እንደወደቁት ጓዶች አሁንም እየወደቁ ያሉ ራሳቸውንም ለመስጠት የተዘጋጁ ብዙ ወገኖች እንዳሉ እናቃለን። በተለይ አሁን አገራችን ካለችበት ተጨባጭ ሁኔታ ማለት ነው። እንግዲህ መጀመሪያ እንደገለጽኩላችሁ የዛሬው ዋነኛ እንግዳችን በተለይ በዚህ ስብሰባ ላይ የነበሩ አቶ ኢያሱ ከኛ ጋር ይኖራሉ። ወገኖቼ እንግዲህ እስካሁን ባደረግናቸው ውይይቶች ማለትም በቀረቡት እንግዶች ጥያቄዎችን አላቀረብንም። ምክንያቱም እንዳያችሁት እነዛ ግለሰቦች ማለትም ኮሎኔል አስናቀ፣ ማዘር እንዲሁም አቶ ፋሲካ ለዚህ ለኢሃፓ መመስረት የሆኑት ምክንያቶች ምን ነበሩ፣ በተለይ በዛ ሰዓት በሀገራችን ውስጥ የነበረ ሁኔታ እንዴት ነው የሚለውን ነው የገለጹልን። ስለዚህ በዛ ላይ ብዙም ጥያቄ ስለማያስፈልግ ነው። በአሁኑ ሰዓት ግን ያሉት ወገናችን አሁንም በትግል ላይ ያሉ አሁንም በኢሃፓ የድርጅት አመራር ላይ ያሉ ስለሆነ ጥያቄዎችን የተወሰኑ ጥያቄዎችን ለማስተናገድ ዝግጁ ናቸው። ስለዚህ በኢትዮጵያ ጨዋነት ጥያቄዎችን ማቅረብ እንችላለን። በመጀመሪያ እንግዲህ አቶ ኢያሱ እንኳን ወደዚህ ወደ አሲምባ የውይይት መድረክ ለሁለተኛ ጊዜ ብቅ አሉላለሁ፣ ብሎም ደግሞ እንኳን ለ35ኛው የምስረታ በዓል ራስዎትን ሳይሸጡ ወለም ዘለም ሳይሉ ወገኖትን የወደቁትን ወንድሞቾን እህቶቾን ሳይከዱ አሁንም በትግል ላይ በመቆየቶና ዛሬ ስለዛ ሁኔታ ለኛ ሊያስረዱን በመቅረቦት እንኳን ደህና መጡላለሁ። አመሰግናለሁ። እሺ፣ እንግዲህ ወደ መሰረታዊ ጥያቄያችን ከመግባታችን በፊት ብዙ ጊዜ እንደነዚህ አይነት ሁኔታዎችን ማለትም ታሪክ ነክ ነገሮች አንስተን በምንዋይበት ሰዓት ካንዳንዶቻችን ምናልባት አሁን ያለው ተጨባጭ ሁኔታ ያንገበገበንም ሊሆን ይችላል። በሌሎች ምክንያቶችም ለምንድን ነው ወደ ኋላ ሄደን የ30 አመት ታሪክ የ40 አመት ታሪክ እያልን ጊዜያችንን እምናቃጥለው የሚሉ አንዳንድ ሐሳቦች ይሰጣሉ። ከዚህ ቀደምም የአድዋ በዓልን 111ኛው የአድዋ በዓል በመናከሩበት ጊዜ እንግዶች ሆነው ለመጡ ወገኖቻችን የመጀመሪያ ያቀረብኩት ጥያቄ ይሄው ነው። ይሄውም ለምንድን ነው የምናስታውሰው ያንን ጊዜ? አሁን ጊዜው ተለውጦ ያለው ሌላ ሁኔታ ነው። ስለዚህ እኛ በዛሬው ዕለት ይህንን ሴሌብሬት እናረጋለን ብለን በመነሳበት ሰዓት ለምንድን ነው ምንድን ነው ተቆሞ ይሄንን በመጀመሪያ ቢያብራሩ ለነባቆ
እንግዲህ ጥሩ ነው እኔ በጣም መጀመሪያ መናገር ምፈልገው ወደ አሁን ወደ የከኝ ጥያቄ ገባቸው ፊት አንደኛ ከዚህ በፊት ለኢትዮጵያ ብለው ለሀገር ብለው ለወገን ብለው ለተሰዉትና መከራ ለተቀበሉት ዛሬም በየእስር ቤቱ ሰቆቃ እየተቀበሉ ላሉት ደንጋቸው ለጠፋው መከራ እያዩ ላሉት በድግዴሳም በብር ሸለቆም በሁሉም ላሉት ወገኖቻችን ማስታወሻና ህሊናንት ማረጋችን በጣም ደስ ይለኛል። ሁልጊዜ እስረኞቻችንን ማስታወስ መከራ የተቀበሉትን የተሰዉትን ማስታወስ ለቀጣይ ትግላችንና ለታሪካችን በጣም አስፈላጊ ስለሆነ ይህንን መዘንጋትም የለብን እንደገና ማሳሰብ ፈልጋለሁ። በዚህ በኩል አንድ ጥሩ ስራ ነው ብዬ አሽንዳንም አመሰግን ፈልጋለሁ። ከዚህ ባሻገር ግን አሽንዳን ሄድ እናንተ የምታካሄዱትም ጠቅላላ ኢትዮጵያ ህዝብ ሆነ በዚህ የሚሳተፈውም ምን አለፈ ምን ተደረገ ምን ነበረ ታሪካችን ብሎ ለማሳወቅ የምታደርጉት ትልቅ ጥረት ስለሆነ ለዚህ ግዲህ በርቱበት ቀጥሉበትም እላለሁ። ታሪኩን የረሳ ስህተቱን ይደግማል ይባላል። ታሪካችንን ማወቅ የግድ ነው። እኛ ለምሳሌ ያታ ብለን ትግል ስንጀምር ትግል ያስጀመረ ምንድን ነው? ትግል ያስጀመረ ያለፈው ታሪካችን ነው። ባዳን ሊወሩን ሲሉ የታገሉ የባዳንን ተርሰው እንዲውሉ የታገሉ መጥፎ ስርዓት ሲመጣ ከባድ ጋር ማበር የሚፈልግ ስርዓት ሲመጣ እንዲህ ብለው የታገሉ ህይወታቸውን የሰዉ ከዛ በእነሱ ባሰቡበት ለውጥ እናመጣለን ብለው መፈንቅለ መንግስት ለማካሄድ ብለው ያ ሲከሽፍባቸው ህይወታቸውን የሰዉ በየአደባባይ የተሰቀሉ ራሳቸውን የገደሉ የእነዚህ ሁሉ ሰዎች ታሪክ በኃይለ ሥላሴ ዘመንም በእንትንም የራሳችን ሪፑብሊክ እንመሰረታለን ሰው አይምጡብን ብሎ የታገሉ እነ በላይ ዘለቀና ሌሎቹ መካከለው እንደ ሐዋርያት እነዚህ ሁሉ የካቲት 12 አርበኞች የተሰዉት እነዚህ ሁሉ ሰማዕት ታሪክ በላያችን ላይ ስለመጣ ስለተገነዘብ ነው። እኛም እንዴት ቁጭ ብለን የራሳችን ኑሮ ለራሳችን የግል ኑሮ እንመቻቻለን? ያው ተማሪዎች ነበርም ትምህርታችን ሲጨርስ ስራ የምናገኝበት ናቴ ነበረ ነው። ስርዓቱ ደግሞ በደንብ ተቀላቅለን ከስርዓቱ ጋር አብረን ሆነን በሰፊው ህዝብ ላይ ባስተማረን ህዝብ ላይ ለአቡን በእኛ ለእኛ ብሎ በፈሰሰውና በከፍ ትምህርታችን ለከፈለው ህዝብ ላይ ቁጭ ብለን ተደላድለን ቢያንስ የሚስከበርት የኑሮ የምኖርበትን ናቴ የነበረበትን እንግዲህ ያለበት ታሪካችን ለህዝብ መቆም ለዚህ መታገል ለሀገራችን መስዋዕት ባዳን ተሰው እንዲህ ማለት አስፈላጊ ነው፣ የግንነት ነው፣ ሀገርን መፍቀር ነው ብሎ ስላስተማረን ያንን ተገንዝበን እንግዲህ አቅማችንን ሞክረናል። ይህ ምንድነው? ታሪክ አስፈላጊ ታሪክ ቅርስ ነው። ታሪክ ሀገር መገንቢያ መሳሪያ ነው። ታሪኩን የረሳ ስህተቱን ይደግማል። ታሪኩን የረሳ ሀገሩን ያጠፋውን ሀገሩን ይበደለውን ወዳጅ ብሎ ያጥፋል። ይህንን ባለማድረግ እንግዲህ ይህን ለማድረግ ታሪካችን በጣም አስፈላጊ ለምንድን ነው የአታ ታሪክ አስፈላጊ የሚሆነው? የአታ ታሪክ የትግል ታሪክ ነው። ለኢትዮጵያ መቆም ታሪክ ነው። ተቀበሉት አልተቀበሉት ሁሉም ከዚህ ታሪክ መማር ይችላሉ። ወደዱትም አልወደዱትም ምን ነበረ መቼ ለምን ተነሱ ለምን ተደራጁ እንዴት ተደራጁ ምን ጥሩ ነገር ሰሩ ምን መጥፎ ነገር ሰሩ ብሎ መማር መቻል አለባቸው። አሁን እኮ ስናውቅ ብዙ ድሮኛ የሰራ ናቸው ባለማወቅ አዲስ በመሆናችን ተሞክሮ ባለመኖሩ ከኛ በፊት የሰራ ይህን ነገር የሞክረ ባረ ያረግነው ስህተት ሲደገም እናያለን። ይሄ ስህተት ደግሞ ሀገር ያጠፋል ይጎዳል። እና በዚህ መሰረት ደግሞ ብዙ ሲጎዱ ነው ለእስርና ለመከራ ሲዳረጉ እናያለን። ለምንድን ነው ከስህተት ከብዙ መማር ያልቻል ነው ወይም ጊዜ ታሪካችንን ማጤን ስላልቻል ነው። የኢትዮጵያ ታሪክ ምንድን ነው ስሙ? የኢትዮጵያ ጠላቶች እነማን ናቸው? ኢትዮጵያ ለማጥፋት እነማን ተረባረቡ? ለምንድን ነው የኢትዮጵያ ችግሮች የተፈጠሩት? ለምን ተከፋፈለ? ለምን እንደ አንድ መቆም አልቻልንም? ለምን የውጭ ጠላቶችን በጋራ ሆነን ለማሸነፍ ቻልን? ባሪያ ለምሳሌ ለምን በሌላ ጊዜ አልቻልንም ስንል የቁጥ ታሪካችን ላይ ይላል ወጃሮ ቁጣንታችን ነው ተዋመት ይላል እኛ ነው የነገር ስፋት ነው የኛ ታሪክ ብዙ ሺህ 3000 ዓመት የሞላ ነው ስለዚህ 3000 ዓመት ታሪክ ምን አስተማረን ታዲያ ለምንድን ነው ኢትዮጵያ ትልቅ አገር ባህሪት ያልሆነችው ብለን መጠየቅ ስንፈልግ የቁጥ መማራችን ያስፈልጋል እና ከሁላችን ታሪክና ከሁላ ደግሞ አብዛኛው በደም የተገኘ ታሪክ ነው። ብዙ መስዋዕትን የተከፈለት ብዙ ኢትዮጵያውያኖች የተሰዉበት ታሪክ ስለሆነ ቁጭ ብለን መማር አለብን። እንግዲህ የአፋር ምንድን መቼ ተመሰረተ፣ እንዴት ሆነ፣ ምን ተመክሮ ነበረው የሚለው የሀገር ታሪክ ነው። የሀገራችን ልጆች የሀገራችን ወገኖቻችን ያለቁበት ብዙ ሺ የቤቱበት ታሪክ ነው። ለምን ከዚህ ማንማረው? እና ይህ አስፈላጊ ሂደት ስለሆነ ከታሪካችን ምንማር ያስፈልጋል። 35 ዓመት ስን 35 ዓመት ምን ሰሩ፣ ምን ተማሩ፣ ምን ስህተት ፈጸሙ፣ ምን ጥሩ ነገር ሰሩ ብሎ አሁን ዛሬ ይታገል የሚፈልገው ማጥናት አለበት። እኛ እኮ ድሮ የባድ አቤቶች ታሪክ እያጠናን ከዛ ለመማር እየሞከሩ ነው ወደፊት ለመሄድ ሞከሩ። የራሳችን ተጨባጭ ሆነ በዛ ጊዜ በዘመናዊ መንገድ ፓርቲ ሆኖ ተቋቁሞ ተመክሮ የሰጠን ስላልነበረ እስቲ በዚህ ባለው ተጨባጭ ሁኔታ ብለን ከሌሎቹ እየተማርን ያን ነገር ደግሞ ከሀገራችን ሳይገጥም እንዴት እናሻሸው እያለን እየዳከርን እየጣርን የተማርንበት ስለሆነ ከዚህ መማር የግድ ያስፈልግ ይመስላል። ታሪኩን የረሳ ስህተትን ይደግማል። ታሪኩን ያላወቀ የአባቱን ገዳይ አባቴ ብሎ ያጥፋል። ይህንን ማወቅ አለብን ይመስለኛል። ከዚህ የተነሳ እንደገና ከታሪካችን መማር አለብን። አሁን ብዙ ያልፈናል። አሁን እንኳን በሺ የተመረጠ ጥናሰባት የተደረገ ምርጫ ምንድን የተማር ነው ብለን እየጠየቅን ምን ስህተት ተፈጸመ፣ ምን ደግ ነገር ተሰራ፣ ከደጉ ምን እንማራለን፣ ከስህተቱ ምን እንማራለን ብለን ለሚቀጥለው ትግላችን ትምህርት ካልወሰድን ወደፊት መሄድ አንችልም። ስለዚህ የግድ ነው ታሪክ መማራችን እና አስፈላጊ ይመስለኛል። ይሄ የአፓ ታሪክ አይደለም፣ የግል ያለ ድርጅት ታሪክ አይደለም፣ የህዝብ ታሪክ ነው። ህዝብ ታሪክ ደግሞ መማር መቻል አለብን እያለው እና እነዚህ የማይሆነ
በጣም ጥሩ አመሰግናለሁ። እንግዲህ ብዙዎቻችንም በዚህ አንጻር መሰለኝ አሁንም ነገም ተነጎዳም ታሪካችንን እስቲ እንመርምር እያልን አሲምባ መድረክም በየወሩ መጨረሻ አንድ ቀን ለዚህ የሰጠው ለዚሁ ነው። እንግዲህ ይህንን ካልን በኋላ እስቲ እንግዲህ በ1964 ዓመተ ምህረት የዚህ የኢህአፓ ምስረታ ስብሰባ ኮንግረስ ወይም ኮንፈረንስ የተደረገበት ጊዜ ነው እና ስለዚህ በአጠቃላይ ከሀስከፈ በተለይ በዛ ውስጥ ልክ ወስናችሁ እስክትወጡ ድረስ ያሉትን ሁኔታዎች ብትገልጽልን።
እሺ፣ እንግዲህ አሁን አንድ መጀመሪያ ማስረሰብ ያነሳልኝ አሁን ዛሬ 1999 ነን። ያኔ 1964 ነው። ማለት ስንት አመት መሆኑ ነው? እንግዲህ 35 ዓመት መሆኑ ነው። ከ35 ዓመት በፊት እንግዲህ ምን ነበረ የነበረው ሁናቴ ምንልበት ጊዜ ቅድም ጓድ ፋሲካ ማስረድቶታል። ቀደም ብሎ የነበረውንም በጣም በጣም ማክበር እና እንደው በጣም ክብር መስጠት ያለብን ኮሎኔል አስናቀ የሀገር ወዳድነት አራ የሆኑት ሰጥተውናል። ከዛ ደግሞ በጣም በትግል አለም ሴት ሆነው በሰራተኛ ማህበር ከመሳተፍ አልፎ በልዩ ልዩ የትግሉ ሂደት መከራን የተቀበሉ እና መስዋዕትነት የተከፈሉት ማዘር እሳቸውኑ ደግሞ እንዲሁ አክብሮታችንን መግለጥ አለብን። እነሱም ገለጻ ሰጥተውበታል። ብዙ ብዙን ያስረዱ ይመስለኛል። እኛ እንግዲህ በተማሪ ማህበር ተደራጅተን በምንታገልበት ጊዜ የተማሪ ማህበር ከስርዓቱ ጋር የነበረው ግጭት ከመሬት ለአራሹ ቀጥሎ ቅድም እንደተደረገው በልዩ ልዩ ርዕሶች ላይ ፍልሚያ ተደርጎ ግን ተማሪ ማህበር ምን ድረስ ይሄዳል? ተማሪ ማህበር የሲቪክ ማህበር ነው፣ የብዙሀን ማህበር ነው። እሱ የለውጥ ድርጅት ሊሆን አይችልም። የህዝብን ትግል ወደፊት ለመምራት ለውጥ ለማምጣት ድርጅት ያስፈልጋል። ድርጅት ደግሞ ፖለቲካዊ ድርጅት ማቋቋም አለበት። ስለዚህ ይህን ፖለቲካዊ ድርጅት ማቋቋም አለብን፣ መመስረት አለብን። ግን በተማሪ ባህል እንደ ተማሪ ባህል ትጥቅል እንጀምር፣ ህዝብን እንደ ፖለቲካ ድርጅት ልናሰባስብ አንችልም። ምክንያቱም ጠባዩና ይዘቱ በተማሪና ይሄ አይደለም ተልኮና ሊሆን ይሄ ስላልሆነ ተወሰነ ደረጃ የሚጫወተው ይኖረዋል እንጂ ከዚህ በላይ ድርጅት መኖር አለበት ብለን እንግዲህ በተስማማንበት ጊዜ ውይይት ባደረግንበት ጊዜ እንግዲህ ይህንን ድርጅት ለማቋቋም እርምጃዎች መውሰድ አለብን ብለን እንግዲህ ያን ጊዜ በዚህ መሰረት ውይይቶች ማካሄድ የጀመርንበት ሁኔታ ነበረ። በመሰረታዊ ሁኔታ ባለን እምነትና ባለን አስተሳሰብ ደግሞ ስርዓቱ በሰላም የሚለወጥ አይደለም። በምንም አይነት ለሰላማዊ ለውጥና ለህዝብ ጥያቄ ጆሮ የሚሰጥ ስርዓት ስላልሆነ ይህን ስርዓት በትጥቅ ትግል ማስወገድ ያስፈልጋል ብለን እምነት ላይ ስለደረስን ትጥቅ ትግል ለማዘጋጀትና ለማለት ደግሞ የግድ ወደ ቦታ ብለን የተወሰኑ ሰዎችም ይሰለጥኑበትን በትጥቅ ትግሉ ህብረት የምናገኝበትን ግንኙነት የምናደርግበትን ማታ መፈለግ አለብን በሚል እንግዲህ ይህንን ከተስማማን በኋላ ለዚህ እንቅስቃሴ አንዳንድ እርምጃዎች መውሰድ አለብን ብለን እንግዲህ ከተማሪ ማህበር ውጭ በሆነ መንገድ ለመውሰድ የሞከርንበት ነው። ይህ ላይ እንግዲህ ተመካክረን እንግዲህ ታሪኩ እንትን ይባል ከተባለ የተወሰን ጓዶች በዚህ ላይ ተመካክረን የተወሰነው ወጥተን ሀገር ከሀገር ውጭ ወጥተን ግን ትግላችንን ለዓለም በሚያሳውቁ ደረጃ ወጥተን ዝምሮ ሾለክ ብለን ወጥተን ሳይሆን ለዓለም በሚያሳውቁ ደረጃ ወጥተን ይህንን ካሰማን በኋላ ካሳወቅን በኋላ እስቲ ሊረዱን የሚችሉትን ደግሞ ተገናኝተን ውጭ ካሉትም ያኔ በተማሪ ማህበር በአውሮፓ በአሜሪካ ካሉትም ጋር ተገናኝተን በዚህ የሚተባበሩ ከሆነ አንድ ላይ ሆነ እስቲ ድርጅት ፈጥረን እንሰባራ ብለን እንግዲህ ተስማማን። በዚህ ላይ የተነጋገርነው ሰዎች ያው እንደምታውቁት ሌላ መንገድ ስለሌለን መውጣት በአውቶቡስም በባቡርም በሁሉ የወጣበት ሁኔታ ስላበረ አውሮፕላን መሳፈር ነበረብን። አውሮፕላኑ ደግሞ ክፍያው ወደ ውጭ ሀገር ከፍለን የምንሄድበት ስላልሆነ ያው እንግዲህ አስገድደን ወደዛ እንሄዳለን ብለን አውሮፕላን ለመጥለፍ ተስማምተን አውሮፕላን ጠልፈን የወጣንበት ሁኔታ ነው። ከዛ ነው የሚጀምረው እንግዲህ የዚህ የድርጅት ምስረታ ሂደት እና ይህን ካረግን በኋላ በየቦታ ያሉ ተማሪዎቹን ስብስቦቹን በዚህ ለለውጥ የሚዘጋጁትን በመገናኘት እስቲ እንሞክር ባልንበት ደረጃ በአውሮፓ የነበሩት የተማሪ ማህበር የነበሩት ያኔ ናይሌ ፊዳ እና አንዳርጋቸው ጽጌና ነገዶ የሚሉት እነዚህ አዲስ አበባ ሆነ የሚሰማቸው የነበሩ ሰዎች እንግዲህ ለመገናኘት የሞከርንበት፣ በአሜሪካ ደግሞ እነ እንድሪያስ ሴቴ እና ዓለም ሀብቱ እና ሌሎች ዓለም ሀብቱ እና ሌሎችን እነሱ ለመገናኘት የሞከርንበት ሁኔታ ነበረ። ስናይ እንግዲህ እነሱ ትንሽ ጠመንጃ ለመንከስ ቸኩላቸኋል ይሉን ነበር በጊዜው። እኛ በስናያቸው ግን በጣም የቀዘቀዘ የተልፈሰፈሰ ምናልባትም ከኛ ቀደም ብሎ ብዙ አመት በፊት ከኢትዮጵያ ስለወጡ የኢትዮጵያ ሕዝብ ንጉሱን አይነሳባቸውም ቀስ በቀስ መሆን አለበት እንደሚል በጣም የተዳከመ አስተያየት ስለነበራቸው ብዙ ጊዜ ብንገናኝም ብንወያይም ልንስማማ የማንችልበት ሁኔታ እንግዲህ የተፈጠረበት እና እኛ እንግዲህ በራሳችን ይህንን ማካሄድ አለብን ብለን የወሰንበት ስለነበረ አንድ ኢትዮጵያ ሕዝብ አርነት ድርጅት የሚል አዘጋጅተን በየቦታ ያሉት ኢትዮጵያ ተማሪዎች የእኛን አይነት አቋም ያላቸው በመገናኘት በጥናት ኮሚቴ እንዲሰባሰቡ ማድረግ ከዛ በኋላ በዚህ የኢህአፓ ምስረታ ሂደት እንግዲህ መሰረቱን ለመጣል ሞከርን። ግን ስብሰባና ጉባኤ የተባረራችሁ ምስት አሁንም ቢሆን ናይሬ ሲዳን ተገናኝተን በዚህ ጉባኤ እንድትገኙ አንድ ላይ አብረን አንድ ድርጅት መመሰረት ይሻላል ትውቅ ያስፈልጋል የሚል እንትን ነበረን በእነሱ በኩል እና አሜሪካን በነበሩት ያኔ በተማሪ እንቅስቃሴ መሪ የነበሩት ግን በጣም ብዙ እንደውም በእነሱ በጻፈው ጄኔሬሽን ወይም ትውልድ የሚፈልግ ለውጥ ነው ገና ነው የሚል ነበራቸው። እኛ ደግሞ ያኔ ከኢትዮጵያ ወጣን ሰዎች ስለነበር የለም ህዝቡ ዝግጁ ነው የሚያደራጀውን የሚያታግለው ካለ መለወጥ ይቻላል፣ ትውልድ የሚጠይቅ ለውጥ ጊዜ አይደለም ጊዜውም የለንም እና ብለን እንግዲህ ያው ወደ ኢህአፓ ምስረታ ይሄድንበት ነው። ስንሄድ ያው ያውቃሉ እና ለግዳ ስብሰባ እንደምንጠራ ያውቃሉ፣ ነገረናቸዋል። እንደዛ ለማድረግ ድርጅቶች በኩል በተንትን እንዲደረግ ስብስብ እንዲደረግ አድርገናል። በአውሮፓ ደግሞ እንደዚሁ ከኛ ከራሳችን አልጄሪያ ከረበም አንድ ጓድ ሄደው ከነሱ በኩል አንዳንድ እንዲገናኝ ያደረግም። በኋላ እኔም ብርሃነ መስቀልም ሄደን እንዲሁ አንዳንድ ነተሳይ ደበሳይ ምናምን ሁሉ አግኝተን ወደዚህ ወደ ጠራሱ እንዲገቡ ለማድረግ ሞከርን። እነሱ እሺ ብለው ተቀበሉን። ከዛ ወደ ሶቪየት ዩኒየን እዛ ብዙ ተማሪዎችን ስለነበሩ ጓደኛው በኋላ የተሰዋ ጓድ ልከን እሱ ደግሞ እንግዲህ ያሉትን ጓዶች ሁሉንም ጭምር ሚኒስትራንንም ጓደኛዋን ያደስታ ታደሰንም ጭምር አግኝቶ እሱም በዚህ አይነት እነሱ ሌላ አይነት አመለካከት ነበራቸው። እሱም እንዲስተካከል በማድረግ እንዲሰባሰቡ እንግዲህ አድርጎ ይህንን መሰረት ከጣለ በኋላ ኢትዮጵያ ያሉት ጓዶቻቸው መጀመሪያ እንወያያቸው ነበር። እነዋለልኝ፣ እነ ጸጋዬ፣ እነ ጸሎተ፣ እነ ዳዊት ስዩም እነዚህም ከመውጣታችን በፊት ከዳዊት ስዩም ጋር ከነ ሌሎቹ እንዲነጋገር አድርገን ወጣን ስለነበረ ከኢትዮጵያ እነሱ ደግሞ ምንድን ነው የምታስቡት መምጣት ትችላላቸው በሚል ተስፋ ደረሳ ሄዶ እንዲያናግራቸው አድርገን የእነሱን ሀሳብ መምጣት ስለማይችሉ ጋር ሚሊዮን በማስፈርት አግኝቶ መምጣት ስለማይችሉ ወደ ውጭ የእነሱን አቋም ሰብስበን እንግዲህ ያን ጉባኤ ለማድረግ ሞከርም። ለጉባኤ ላይ እንግዲህ ከአሜሪካ ክፍሉ የሚባለው ጓዳችና መሀመድ ማፉዝ ተነበርኩበት ከአልጄሪያ አዲስ አያናና እኔ እንዲሁም ብርሃነ መስቀል ከአውሮፓ ዶክተር ተስፋ ደረሳይና ከመላኩ ተገኝ ከሩሲያ ደግሞ መኮንን ጆቲ በኋላ የተገደለው እንትን ጊዜና ክፍሉ ታደሰ የሚባለው እንዲገኝ ሆነው እንግዲህ ያንን ጉባኤ አካሄድን። ጉባኤ አካሄድ ነው በፈረንጆች አቆጣጠር ከአፕሪል 2-9 ነው። በዚህ ጉባኤ ላይ ቀደም ብሎ እንግዲህ በጥናት ክሞስ ሁሉ የተወያየንባቸው የኢትዮጵያ ተጨባጭ ሁኔታ ምንድን ነው፣ የዓለም አቀፍ ሁኔታ ምንድን ነው፣ ምን አይነት ትግል ማካሄድ አለብን፣ እንዴት፣ ማናቸው ወዳጆቻችን፣ ማናቸው ጠላቶቻችን፣ በዚህ ሰፊ ውይይት ነው የተካሄደው። እንደምታውቀው በድሮ ጊዜ ውይይት በምንልበት ጊዜ በደንብ በጥናት ላይ የተመሰረተ በጣም ብዙ ውይይቶችና ንትርኮች፣ ጭቅጭቆችም ሁሉ ሆነው ግን በጣም ሰፊ የሆነ ውይይት የሚካሄድበት ባህል ስለነበረ በዛ መሰረት ነው ሁሉ ነገር ተወያይቶ የመጡት። ሰው ጉባኤያችን በምንጀምርበት ጊዜ በእነዚህ ኢትዮጵያ ተጨባጭ ሁኔታ ምንድን ነው በሚለው ላይ ሰፊ ውይይት ነው የተካሄደው። ሁለተኛ ምን አይነት ማክትግል ማካሄድ አለብን በሚለው ላይ በጣም ሰፊ ውይይት ነው የተካሄደው። ሶስተኛ በዓለም አቀፍ ደረጃ ማነው ወዳጃችን፣ ማነው ጠላታችን፣ ምን አይነት አቋም ይኖረናል በሚለው ላይ ሰፊ እንግዲህ ውይይትና አንዳንድ ጊዜም አለመግባባቶች በሰፊ የተካሄዱበት ነበረ። ይሄ ደግሞ የሚጠበቅ ነው፣ ግን በዚህ ላይ ወጣ ነው። ያው በደንብ ሁላችንም በጋራ እንግዲህ የያዝነው አቋሞች ብዙ ከተያየንባቸው በፊትም የነበሩ አቋም ስለሆኑ አንደኛ የስርዓቱ በፍጹም ኢትዮጵያን ሕዝብና ኢትዮጵያን እድገት የሚሳረፍ ስርዓት ነው፣ ስለዚህ መወገድ ያለበት ስርዓት ነው የሚለው የተስማማንበት። ሁለተኛ መሰክረው ዋና ህዝባዊ መሰክሮች ወቴና መሬት ለራሹ ዴሞክራሲ ለሰፊ ውስጥ የኢትዮጵያ ሉዓላዊነት ሉዓላዊነት የሚለው የተረጋገጠበት ሁለት ሶስተኛው ተጨባጭ የሆኑ የሀገራችን ችግሮች አሉ። የብሔረሰብ ችግር እሱን በብሔረሰብ እኩልነት ላይ በተመሰረተ መካሄድ አለበት። በዓለም አቀፍ ደረጃ ደግሞ የእኛ ወዳጆች አሜሪካም ሆነ ሶቪየት ህብረት በወዳጅነት እንሰልፋል ልናሰልፋቸው የምንችል አይደሉም፣ ግን በሁሉም አቅጣጫ እንዳንጠቃ ደግሞ አቋሞቻችንን በግድ መግለጽ የሌለብን አቋሞች አንዳንዶቹን ሸፍነን ኃይላቸው እስኪጠናከር መጠበቅ አለብን። ለለውጥ ምንድን ነው መንገዱ? ትጥቅ ትግል ማካሄድ አለብን። ለዚህ የትጥቅ ትግል ቡድን መደራጀት አለበት። ስለዚህ የተወሰኑ ጓዶች ስለዚህ ተመርጠው ቆየውታ ይጡና እነሱም በተቻለ መጠን አሰልጥነን ወደ ኢትዮጵያ እርሾ እንዲሆኑ ለሰራዊቱ እርሾ ሆነው እንዲገቡ ማድረግ አለብን ብለን እንግዲህ የወሰንበት ነው። እና ጥሩ የሆነ ጉባኤ ነው፣ ውይይት የተካሄደበት ጉባኤ ነው። ያ እንግዲህ በዚህ አይነት እንግዲህ ደግሞ ድርጅቱን የመሰረትንበት ና አቋማችንንም ሁላችንም የገለጽንበት ና ያጠናከርንበት ናቸው። እንግዲህ ለዚህ ምንኛ በዛ ጊዜ ምን ተመክሮ የለንም። እኛ ወሲት የነበረ ድርጅት የለም በኢትዮጵያ በዚህ አይነት መንገድ የሚንቀሳቀስ። ስለዚህ ራሳችን እንግዲህ ሀ ብለን የጀመርንበት ነው። ሁለተኛ የኢትዮጵያ ጠላቶች በጣም ብዙ በሆኑበት በአካባቢው በዓለም አቀፍ ደረጃ ሁናቴ ባለመችበት የነበረው ስርዓት ደግሞ ሰፊ ድጋፍ ቢያንስ ከአሜሪካ ያገኝ በነበረበት ብዙ ቦታዎች ላይም ደግሞ የአፄ ኃይለ ሥላሴ ሚዛን ከፍተኛ በነበረበት ይከበሩ በነበረበት እና የኢትዮጵያ ሕዝብ መሀይም ነው እንዳለ ለአፄ ኃይለ ሥላሴ እና ለስርዓቱ ይሰግዳል በሚባልበት ጊዜ እንግዲህ እንደ ጨለማ በነበረበት ጊዜ የተጀመረ ስለሆነ ብዙም የተስፋ ነገር እና ይሆናል የሚልና ይቻላል የሚል እምነትም ያንጸባረቅንበት ሁናቴ ነበር። ይህን ያህል ብዙ አልነበርንም፣ ግን ብዙም መሆናለን እምነት የነበረበት ሁናቴ ስለሆነ በዛ መሰረት ነው እንግዲህ የጀመርነው። ለምንድን ነው የጀመርነው? እኛ ምንም እኛ ተማሪዎች ነን። በአዲስ አበባ ዩኒቨርስቲ ተማሪዎች እና አብዛኞቻችን ዩኒቨርሲቲ ልንጨርስ የጨረስንም አለ፣ ያልጨረስንም ገና ልንጨርስ የደረስንም አለ። ብንጨርስ ደግሞ ጥሩ ስራ ይዘን በስርዓቱ በጣም ጥሩ ቦታ ይዘን ልንቀጥል የምንችልበት ነው። ግን ይሄንን መቀበል ስላልቻለን፣ የህዝባችን አቶ መቀበል ስላልቻለን መታገል ማለወጥ አለብን። ኢትዮጵያችን ከእንዲህ ኋላ ቀርና ህዝብ ከሚበደልበት ህዝብ ስፈርሱ ደግሞ የሚጨቆንበት እና የሀገሩ ባለቤት ባልሆንበት ግማሹ በሃይማኖት እና በብሔረሰቡ የተነሳ ዝቅተኛ የሚባልበት ሌላውም ቢሆን ደግሞ ምንም ያልተጠቀሙበት ድህነት የሰፈነበት ጥቂቶች የሚንደላቀቁበት ስርዓት መኖር የለበትም፣ የሁላችን መሆን አለበት። ይሄ ደግሞ እኛ መጣነው ሰው የሀገራችን ታሪክ የትግሉ ታሪክ ከውጭ ጠላትን ሲታገሉ ከተወልን ታሪክ ከዛ ደግሞ እነ መንግስቱ ነው እነ ገርማሜን ወይ ሁሉ እነሱም ደግሞ ሊያረቡት ከነበረው ለውጥ እና ያ ተፈጠረ ሁናቴ ሞጆሉ ጋር የተያዘ ነው። አፍሪካ የነበረ ሁናቴ የለውጥ ፍላጎት፣ የአዲስ ስርዓት ፍላጎት፣ የማደግ ፍላጎት ሞጆሉ ጋር የመጣና ከማወቅ የመጣ ፍላጎት ስለነበረ እኛ ይቻላል ብለን አምነን እንግዲህ የገባንበት ነገር ነው። ይሄንን አሁን ዛሬ በአራት አመት ካለ በኋላ እንዲደረግ እንዳይደረግ ብዙ ሰዎች አሉ። ምናልባት እንደዛ ለማድረግ ጥሩ ይሆን ነበረ፣ የተሻለ ውጤት እናመጣ ነበር። ግን ያን ጊዜ እኛም ይህም የምናውቀው ነገር አይደለም። እኛ ሀገራችንን ወያኔ እንደሚከሰን ትልቅ ኢትዮጵያ ማድረግ ነው የፈለግነው። እቺ ሀገር በጣም ታሪክ ሀገር ናት። በዓለም ሕዝብ በተለይ በጥቁሩ ሕዝብ ደረጃ ትልቅ አርአያ የሆነች ሀገር ናት። ለምን ነው እንዲህ ደሃ ሆነው? ለምን ነው እንዲህ ወራዳ ደረጃ ደርሰው የሚሳለቁብን? እና ኢትዮጵያ መለወጥ አለባት። ኢትዮጵያ ነፃነቷ መታወቅ አለበት። የኢትዮጵያ ሕዝብ ደግሞ በሀገሩ ኩሩ ሕዝብ መሆን አለበት። እድገቱ መረጋገጥ አለበት። ግን እንግዲህ ስንነሳ የግድ ከስርዓቱ ጋር መጋጨት ነበረብን። ባለን እንትን ባለን እውቀትና ባለን ጽናትና እንግዲህ ያንን ለማድረግ ሞክረናል። እኛ ያን ጊዜ እኛ ወጣቶች ነን፣ የዛሬ ተመክሮ የለንም። ግን ያንን ደፍረን ያደረግንበትና የተቋቋምንበት ነው እንግዲህ ይህንን ነገር እና የሀብታ ምስረታ ታሪክ ትንሽ ለታሪካችን አስፈላጊ የሚሆነው በኢትዮጵያ ውስጥ ለውጥ ለማምጣት በአዲስ ፖለቲካዊ መንገድ ተደራጅቶ ስርዓት ለመለወጥና የህዝብን የበላይነት ለማስፈን የመጀመሪያ ሙከራ በመሆኑ፣ ሁለተኛ ነገር ትምህርታዊነቱ ምንድን ነው? ህዝባዊ አላማ ያለው ድርጅት ከቆረጠና ከተደራጀ ደግሞ ሊያድግና ብዙ ለውጥ ሊያመጣ የሚችል ድርጅት መሆኑ ይህን እንደ የታየበት ምክንያቱም የካቲት በሚፈነዳበት ጊዜ ያ ሁሉ የአባ ድጋፍ የተገኘው ባለው አቋምና የአቋሙ ደግሞ ከህዝብ አቋም ጋርና ልብ ትርታና ፍላጎት ጋር በመስመሩ ነው። ስለዚህ ከዚህ ብዙ ሰው ይማር ይችላል። በአሁን ብዙ ድርጅቶች ዛሬ ድሮ የታዩትን ተሞክሮች ባለማወቃቸው ያሉ ስህተቶች ሲደግሙ እናያለን፣ ሊማሩ ሲችሉም ሳይማሩ እናያለን። ስለዚህ ታሪክን ሁልጊዜ መገንዘብ ለቀጣዩ በጣም አስፈላጊ ነው። እና ለምን ታሪክ ተነሳ፣ ለምን ታሪክ ተጤነ ማለት የሚቻል አይመስለኝም እኔ። እና አሁን ጊዜ እኛ የተነሳንበት ምንድን ነው? በዚህ አይነት መንፈስ ነው ኢትዮጵያን እንዴት ማዳን እንችላለን፣ ኢትዮጵያን እንዴት ወደፊት እንገፋት፣ የኢትዮጵያን ህዝብ አንድነት እንዴት እናጠናክራለን፣ የኢትዮጵያን ህዝብ በጋራ በኩልነት በአንድነት ለዲሞክራሲ እንዲታገልና ኢትዮጵያ እንደ ትልቅ ሀገር መሆን ትችላለች። ለምንድን ነው ኢትዮጵያ እንዲህ የምትከበር ሀገር? ለምን ኢትዮጵያ በዚህ ድህነትና በዚህ አጋሪ ስራ ስር የምትኖረው ብለን ስለጠየቅን፣ እኛ ብቻ አይደለም ሌሎችም አፍሪካ ወንድሞቻችንና እህቶቻችን የሚጠይቁበት ጊዜ ስለነበረ ይህንን ለመለወጥ ምን ማድረግ አለብን ብለን እንግዲህ ለመለወጥ የሞከርንበት ነው። ብዙ ያልነበርንም ጥቂቶች ነው የጀመርነው። በጣም ጥቂት ሆነን ጀመርን ቀስ እያለ። ይሄ እንግዲህ እንቅስቃሴ ሰፊ የሆነበት ሁናቴ ና ያው እንዳያችሁት በየካቲት ና ከየካቲት በኋላ የብዙሀን እንቅስቃሴ ሆኖ የገፋበትና ይኸው በአመፅ ና በሽብር ሊገታ ወይም ሊደናቀፍ የቻለበት ሁናቴ ስላለ በዛ መንፈስ ነው እንግዲህ እኛ ያባን ለምንትን ለማለት ያለ። በዛ ጊዜ ልዩነቶች ነበሩን በአቋሞች ላይ አሁ ልዩነቶች ነበሩ። እነዚህ ልዩነቶች ግን እንትን ብለናቸው ዛሬ ተወያይተን ለመፍታት ነው የሞከርነው። ይህ መስረታ ምን የሚባለው በእኔ አስተያየት የታሪክ አጋጣሚ ነው። አንድ ሰው መስረታ ጉባኤ ስላልተገኘ ሚሞ ታሪካዊ ክብደት ታሪካዊ ሚዛንም ብዙ መስጠት የሚያስፈልግም አይመስለኝም። ያን ጊዜ በነበረው ናቴ ከነበረው አደረጃጀት ከነበረው ጥረትና እንትን ደረጃ ከአውሮፓ ለማይንጡ ሲባል አውሮፓ ያለ ነገር ነገር የሌለው ከአልጀሪያ ለማይሄዱ ሲባል ሄዳለው በአዳዲስ ሳሄዷል። ግን እነጓድ ቢኒያም ና እነጓድ ጎዛይ ደግሞ የተሻለ ችሎታ አልነበራቸውም ማለት አይደለም። ግን የምርጫና እስቲ ወኩሎ የሚለው ናቸ ከኢትዮጵያ መምጣት አልቻለም። ነዋለልኝ እነ ጸሎት እነ ዳዊት ሌሎች ጓዶች ሁሉ ሊሞቱ አልቻሉ። በአስተያቸው እንድኮ በተሳይ የመጡበት ሁናቴ ነው ያለ። ስለዚህ እዛ ላይ ሰዎች እነክፍሉ በዚሩ ነው ለክፍሉ ታደስ። ስለዚህ እዛ ላይ የተገኙ ሰዎች የኢትዮጵያን ሕዝብ ልዩ ችሎታና ልዩ ክልና ነባቸው አይደል? ለምሳሌ በጉባኤው ከተገኙ መኮንን ጊዜ ደርግ ሆኖ በኋላ ሊገደሉ የበቃ ሰው ነው። በዛ ጊዜ እኛ አባላት የነበሩ ለንግስት አዳነን ደስታ ታደሰ እነዚህ ወዲያውኑ የአብዮቱ ሲፈነዳ ወደ ደርግ የሄዱ ሰዎች አሉ። ደጋፊዎቻችን መጀመሪያ ከነበሩ ሰዎች ማለት ነው። እና እኛ በዙ እንትን አንስተን በዛ ጊዜ ተሳስበ በኋላ ወደ ወያኔ ሄዱ ሰዎች የአመታት ቆይቶ ሄዱ ሰዎች ስላሉ ምስረታ ላይ ማተገኘ ማነው እንደዚህ መስራች ማን ነበረ የሚለው ነገር ብዙ ክብደት ያለው ነገር አይመስለኝም። በግሌ ዋናው ማነው ትግሉን የተጀመረውን ትግል ጸንተው የቀጠሉት እነማን ናቸው፣ ያወራወሉት እነማን ናቸው፣ ህይወታቸውን ለኢትዮጵያ ትግል የገበሩት እነማን ናቸው የሚለው ነው እንጂ በሆነ ታሪካዊ አጋጣሚ አንድ ስፍራ ላይ ተገኝተው የነበሩ በኋላ ግን የኢትዮጵያን ትግልና የህዝቡን ጥቅም የሚጎዱ ሰዎች ሆነው የተገኙት እኔ ብዙም ይህን ያህል ክብደት የሚሰጣቸው አይመስለኝም።
እሺ፣ አመሰግናለሁ። እንግዲህ አንደኛ አንድ ልጠይቅ ያሰብኩትን ጥያቄ ፕሬምፕቲቭ አድርገውኛል። ይኸው ምንድን ነው፣ በዛ የምስረታ ጉባኤ ላይ ሀሳቦች የሀሳብ ልዩነቶች ነበሩ ወይ? እና ውሳኔያችሁን ስትወስኑ በድምፅ ብልጫ ነው ወይንስ ደግሞ በኮንሰንሰስ ደረጃ ያላችሁን ዲፍረንስ እዛው ፈታችሁ ሁላችሁም ዩናኒመስሊ ተስማምታችሁ ነው የሚለው ነው። ሌላ ግን ሌላ ጥያቄ እንግዲህ ኢህአፓ እንደ ኢህአፓነቱ ራሱን የመሰረተው ኢህአፓ ያለው እንደሚመስለኝ በ1967 ዓመተ ምህረት ኢትዮጵያ ውስጥ እንደዚሁ ትንሽ አነስተኛ ኮንፈረንስ ተደርጎ ነበረ ለዛ የበቃው። እና አሁን መጀመሪያ የጠየቅኩትንም ጥያቄ እንደገና መለስ ብለውም ስለዚህ ስለ 1967 ዓመተ ምህረት ኮንፈረንሱና ይህ መጀመሪያ እናንተ ስትስማሙ የነበረው የኢትዮጵያ ሕዝቦች አርነት ድርጅት ሌላ አብዮት ከሚባል ግሩፕ ጋራ ውህደት እንደፈጠረ እንሰማለን። ከዚህ በፊትም በታሪክ በተወሰነ ደረጃ ሰምተናል፣ ግን በቀጥታ እንደዚህ ነበር የሚለውን ስላላወቅን እንደው በዚህ ላይ የሚሰጡን ሀሳቦች ካሉ።
ያው እንግዲህ ምንድነው ያን ጊዜ እኛ የሀሳብ ልዩነቶች ነበሩ። ሀሳብ ልዩነቶች ብዙ በኢትዮጵያ ተጨባጭ ሁናቴ ሳይሆን እኔ እስከማስታውሰው ወደ በጣም ብዙ አመት ስለሆነ እስከም ማስተዋወሶ ድረስ የተከሰቱ ልዩነቶች አንደኛ እንዴት ነው ሶቪየት ህብረትን እንደመለከተው እንደወዳጀው ወይስ ወዳጅ እንዳልሆነ ኃይል ነው በሚለው ላይ አንዳንድ ልዩነቶች ነበሩ። ግን በመሰረቱ በብዙሃኑ የተወሰነው ሶቪየቱ ዩኒየን ሶቪየት ህብረት ከአሜሪካ ባልተናነሰ የራሱን ጥቅም ብሔራዊ ጥቅም የሚገፋ ከእኛም ጋር ከሀገራችን ጥቅም ጋር ሊጋፋ የሚችል ኃይል መሆኑን መታወቅ አለበት የሚል ነው። ሁለተኛ ግን እኛ ተመስተን ግን በአሁኑ ጊዜ ሶቪየት ህብረት ጠላታችን ነው የምንዋጋው ነው ብለን ማወጁና መነፈፉ ስለማይጠቅመን ዝም ብለን ማለፍ ያለብን ነው። በይፋ ፕሮፓጋንዳችን ግን ለሀገራችን ግን የማይበጅ ስርዓትና የማይበጅ ትብብር መሆኑን ማሳወቅ አለብን ብለን እንግዲህ ያቀረብንበት ሁናቴ ነው። በዚህ ነው ተስማምተን ይሄድ ነው። አላስታወስም እንግዲህ ኮንሰንሰስ ሆኑ የብዙሀን ድምፅ ሆን የሆኑ ከሁሉም ድምፅ ሆን በደንብ አላስታወስም ግን ይሄ ነው ይሄ ነበር የነበረን አቋም። በዚህ መሰረት ነው ይሄድ ነው እና አሜሪካን ያው ያለውን ስርዓት ስለሚደግፍ ከእኛ ጋር የሚቆም አይደለም። ሶቪየት ህብረት ደግሞ የራሱን ብሔራዊ ጥቅም እያስፋፋ የሚጓዝ ኃይል ስለሆነ እሱም ቢሆን በረጅሙ ከእኛ ጋር የሚቆም ኃይል አይደለም። ሁለቱም በዘመኑ አነጋገር ኢምፔሪያሊስት ወይም ቅኝ ገዢ ሊሆኑ የሚችሉ ኃይሎች ስለሆኑ ሁለቱም ለሀገራችን የሚበጁ አይደለም። ሁለቱን መጻረር አለብን። ግን አሁን ካለንበት ካለን አቅም ከፖለቲካ ሁናቴ አንጻር ከአካባቢ ሀገሮች አቋሞች አንጻር እኛ እገሌ እገሌ ጠላታችን ነው በሚል ባንገፋ ይመረጣል ብለን እንግዲህ ይህንበት ሁናቴ ነው። ይህን በምናደርግበት ጊዜ እንግዲህ እኛ በጣም ከብዙ ሀይሎች ጋር ለመተባበር ምለን የጣር ነው አለ በሀገሮችም ብቅ ብቅ ሀይሎች ጋር እንዴት ነው በህብረት እንተባበራለን ብለን ሶማሊያን የጊዜ አካሄደው ከነበረ የራሱ ምዕራብ ሶማሌ ግንባር እያለ ሶማሊያ አይካ ሶማሊያ አቦ እያለ ከሚያካሂደው ውጭ የወጡ በዚህ በባሌና ባሩስ የነበሩ እንደ ሼክ ሁሴን አሁን ሞተዋል በሰውየው የሚመሩ ሀይሎች ኢብናግ ነው ኢትዮጵያ ብሔራዊ ነጻነት ግንባር ብለው ሲጀምሩ ከእነሱ ጋር ምን ማድረግ እንችላለን በሚል እንግዲህ በሰፊው ውይይትና ለመተባበር የሞከርንበት ሁናቴ ነበረ። እሱ እንግዲህ በሂደት አንዳንድ ብዙ ይህን የጠበቅነው ውጤት ያላመጣበት ነበረ። ግን በሀገር ቤት ደግሞ የተወሰኑ በዚህ በተማሪ እንቅስቃሴ ኋላም ቢጀምሩ እንግዲህ እንደነ ጌታቸው ማሩ አይነት ማለት ነው። እኔ ጌታቸው ማሩ እኔ የኢትዮጵያ ተማሪ እንቅስቃሴ አውቀው ሲያውቀ እንደውም የሰፈሬ ልጅ ነው። ያ እንግዲህ እሱ በጣም በሃይማኖት የተጠመደ ምን የነበረ ነው። ግን በኋላ ግን እዚህ ሊቀየሩ የቻሉበት እና አብዮት የሚል አንድ ቡድን አቋቁመው ጥናት ቡድን አቋቁመው ለለውጥ እንታገላለን ሲሉ እንዲገናኟቸው ጓዶች እንዲገናኟቸው እና አብረን እንስራ አብረን አንድ ላይ እንግዲህ አቅጣጫችን አንድ ከሆነ ለምን አብረን ማንዋሃደው ብሎ እንግዲህ ለመዋሃድ አድርገን የተዋሃዱበት እና እንግዲህ የአብዮትና የዲሞክራሲያዊ ቡድን በሚል አይነት ነገር ነው። ተዋህደን አንድ ላይ እንሰራበት ምስል ለምን የተዋሃድ ነው። አሁን ዛሬ ብዙ የውህደት ጩኸት ይሰማል። ወደጆት የሚሰማው ግን እንትኑ ሙዝና ማንጎ አንድ ነው አይነት ነው። ዛሬ ያኔ ግን የነበረው ለምን ካብዮት ተዋህደ በብዙ አቋሞች ላይ በአብዛኛው አቋሞች ላይ አንድ ነበረ አቋማችን በምናይበት ጊዜ። ስለዚህ የምንዋሃድበት ዘው ምክንያት አልነበረም። ሮታችን አንድ ነው፣ አቋማችን አንድ ነው፣ የምንፈልገው ነገር አንድ ነው። ስለዚህ አብረን መስራት እንችላለን ብለን ተዋህደን አብረን እንሰራበት የቻልንበት ሁናት። እሱ ጥሩ የውህደት ምልክት ነው። ውህደት ግን ውህደት ሊኖር የሚችለው እኮ አስተሳሰብ፣ ርዕዮት፣ አመለካከት ሚዛንም አንድ መሆን አለበት። ሁለት ሰዎች ጋር ሰው ሊዋሃድ አንድ ድርጅት ከሁለት ሰው ሊዋሃድ አይችልም፣ ከአራት ሰው ሊዋሃድ አይችልም። ሁለተኛ አስተሳሰብና ርዕዮቶቹ እንዳለ በአጠቃላይ በተጋጨበት ሁናቴ፣ በማይስማበት ሁናቴ ለምሳሌ ዛሬ ኢትዮጵያን ከወያኔ እናድን በሚለው ልንስማማ እንችላለን። ግን በሌላ ጥያቄዎች ላንስማማ እንችላለን። አንዱ ብሔረሰብ ድርጅት ይሆናል፣ ሌላው ብሔር አቀፍ ድርጅት ይሆናል። አንዱ በምንም አይነት በጣም ቀኝ የሆነ አስተሳሰቡ በጣም እኛ ለምሳሌ እኛ አጋር የምንለው እነሱ ደግሞ ኧረ እነዚህ ጽንፈኞች ናቸው የሚሉት አቋም የያዙበት ላይ ልንስማማ አንችልም። ስለዚህ በመለስተኛ ፕሮግራም ያንስማማለ ውህደት የሚለው እንደማዋጣ ለምሳሌ የክብለቱን እጅት ወደ ቋስ አይቷል። እሱ በግልጥ ነው እነ ልደቱ እነ ቀስተዳመና እነ ሚያድ እነዚህ የሚያስማማቸው የሚያዋህዳቸው ነቱ ነበረ ንበልኩ አጠራጣሪና አጠያቂ ነበር። ያው ሸብረክ ብሎ ብዙዎች እንግዲህ ሌሎቹ የሚወጡበት ሌሎቹ ደግሞ የሚቀጥሉበት ዛሬ ደግሞ ክርስቶስን በምናይበት ጊዜ በተወሰነ ደረጃ ይሄ ውህደት ትንሽ ተተቻኮለ ነው ወይ ህብረት አድርጎ ቢሄዱ ይሻል ነበር የምንልበት ነው። ስለዚህ ዝም ብሎ አይደለም፣ ግን አብዮትና ዴሞክራሲያ በሚል ቡድን በሚለው የተገለጠ ነገር አነጋገር የተገለጠው በአውሮፓና በዛ በአብዮት ቡድን ላይ በብዙ ነገር አቋም ላይ ምን ላይ እንትን ስምምነት ስለነበረ ነው እንትን መዋሃድና መገጣጠምና መጣጣም ስለነበረ ሀይ ሁለት ቡድን ሆነን ከመሄዱ ከመቀጠል አንድ መሆን ይቻላል ብሎ የተዋሃድንበትና ኢህአፓም እንግዲህ የለም እኔ አልዋሃድም ከማንም እኔ ተቋቁም ያለው እነሱ እኔ ጋ ይሉ እንጂ እንዲህ አይደለም የሚልበት ሳይሆን በደንብ አልቆ ተወያይቶ በየፕሮግራሙ በየነጥቡ ወይም ተወያይቶ እንግዲህ ያ ውህደት የተፈጠረበት እና ውጤታማነት ጉዳይ ታይቷል። ስለዚህ በዛ ደረጃ እኛ ይሄን ጥለናል። ይሄን ብቻ መጣር ሳይሆን በህብረት ደረጃ ደግሞ እንደም እንዳልኩ ከሼክ ሁሴን ቡድን ጋር ከሌሎችም ጋር ሁሉ እንስማማ አንድ ላይ እንታገር የሚል በመግፋት ሞክረናል። ይህን በመበልት ተጠባጭ ማሳየን ያታ ከተቋቋመ በኋላ ደርግም ጋር ያ ሁሉ ግብ ግብ በምንፈጠርበት ጊዜ ህብረት ብሎ ደርግ በሚጠራበት ጊዜ የተራማጆች ህብረት ብሎ በሚያወጣበት ጊዜ ተራማጆች ህብረት ጥሩ ምሳሌ ጥሩ እንትን ነው፣ ጥሪ ነው። ይሄ አዎንታዊ በአዎንታዊ መልክ የምንቀበለው እና የምናየው ነው። ግን የተራማጆች ህብረት ከተባለ ማንንም ሳይለይ ብለን ያኔ ታሀት የሚያባለውን ይህንን ወያኔ ቡድን ሁሉ ሳይቀር እሱንም ሰብስቦ ሌሎችንም ሰብስቦ አንድ ላይ ሁሉም ኃይሎ ተሰብስበን ደርግን ተሰብስቦ የምንፈጥረው ህብረት እና ለሀገራችን ጎጂ ነገር መሆን አለበት ነው ያለ። ይህን ነው እንግዲህ አልቀበልም ያለው ያኔ የነበረው ወታደራዊ ቡድን። በዚህ ነው የከሸፈው። እና በአጠቃላይ ውህደት ሲባል ዝም ብለህ ውህደት አይጠቅምም። ህብረት ሆኖ ነው ህብረት አንፈልግም እንዶ ብቻውን መሻፋ በውቆ የሚፈልገው እሱ ካልተቆጣጠረው ጌጌ መጣ ነገር ነው። ሁል ጊዜ የሚደጋገም የሀሰት ድግግሞች ነው። እኛ አራት ሰው ካላቸው ድርጅቶች እና ቡድኖች ጋር ሁሉ አንድ ለአንድ ድምፅ ሆነን ነው የተባበር ነው። ስንት አመታችን እንዲህ አላልንም እኛ ህብረት። ህብረቱ ግን ምን አቅጣጫ የሚወስደው ውህደት በሚባልበት ጊዜ እኛ ውህደቱ አይሰራም ለምን ነው? የሩት ልዩነት አለ፣ የአመለካከት ልዩነት አለ፣ የሚዛን ልዩነት አለ። ይሄ አይጠቅም፣ የትም አይሄድም፣ ወደፊት አይሄድም። ስለዚህ እሱን ትተን እንተባበርና ህብረት እየመሰረትን እየተማመንን አብረን እየታገልን እየተዋወቅን እየተዋዋትን ከሄድን በኋላ የዚህ የመስማማትና የመስመርና የመተቃቀፍና የመፈቃቀር ልበለውና የመፈቃቀር ሁኔታ ሲመሰረት ሲከሰት ያን ጊዜ ውህደት ብናደርግ ያምርብናል ነው ምንድነው። ከአብዮት ጋር ያደረግነው እንደዚህ ነው። ተግባባ በሁሉ ነገር ጓዶች አንግዜ በነበረ ሁናቴ ተግባቡ፣ ተዋዱ፣ አብሮ ሰሩ። ያ ደግሞ እስከ መጨረሻው ድረስ አብሮ ሄደ ነው። የሀሳብ ልዩነቶች ሲመጡ ከአብዮትና ዴሞክራሲያ ቡድኖች ምን በሚል ሳይሆን የሀሳብ ልዩነቶች ሲመጡት እንደ ድርጅት በውስጣችን ልዩ ልዩ አቋም በያዙ ሰዎች መካከል የመጣ ነው እንጂ የዛ የውህደቱ ነጸብራቅ አልነበረም በሚል ላቀርበው ፈልጋለሁ።
እሺ፣ በጣም አመሰግናለሁ። እንግዲህ መድረኩን ለቤቱ ሰጥና ያሉኝን ጥያቄዎች በየመሀከሉ ጠይቃለሁኝ። አሁን በየዳ ጥያቄ መጠየቅ ትችላለህ። ማይኩን ያዘው።
ቴንኪዩ አስቻለው። ቴንኪዩ እያሱ፣ አመሰግናለሁ። ይሰማል? ባይዘወይ ብቻዬን ከማወራ ብዬ ነው። ኦኬ፣ ይሰማ። ብዙ ሰዎች በያፓ ላይ በተፈጠሩት ትልቅ አጀንዳ ይዘው የሚመጡት አንድ ያንጃበበ ሁኔታ አለ። ያ ሁኔታ ያንጃዎች መፈጠር ነው። የአፓ ጠላቶችም ሆነ ከአፓ ከርተው ወያኔን ደግም የመሳሰሉት ነገር በአሁኑም ሰዓት የሚያጎረመርሙት ያ ነገር ነው። ያንን ነገር ደግሞ ኤክስፖርት እያደረጉ አሁንም ትግሉን ላለማራመድም ሆነ እጅ መንሻም የሚያደርጉበት ያችን ሁኔታ ነው። እና ያ እስከሆነ ድረስ እኔ እዛን ጊዜ ወጣት ነኝ፣ ወጣት ኮሚኒስት ሊግ ውስጥ ነበርኩ። አንድ የተላለፈልን ነገር ምንድን ነበረ? ከበላይ አካል ወይንም ደግሞ ከሴንትራል ኮሚቴው ለወጣት ኮሚኒስት ሊጎች አባላት የመጀመሪያው ኮንግረስ አዲስ አበባ ውስጥ ሲጠራ የመጀመሪያው ምን የመጨረሻው አናቅም ስብሰባ ተጠርቶ ነበረ። ከሁሉም ቦታ ከመላው ዓለም በብርሃነ መስቀልና በተስፋዬ ዶክተር ተስፋዬ ደመሳይ መካከል ብርሃነ መስቀል ነበረ ይባላል። የዛን ጊዜ አሰ ቼርማን ይሁን አይ ዶንት ኖ እዛ ላይ ግልጽ አይደለሁም። ኤንዌይ ዶክተር ተስፋዬ ደመሳይ በህዝብ በሚመረጥበት ሰዓት ወይንም በዛ በኮሚቴው በሴንትራል ኮሚቴው በሚመረጥበት ሰዓት በዛ ላይ ቅሬታ ስለነበረው እንዲህ አይነት ውዝግብ ተፈጠረ ይባላል። ምክንያቱም ሲነገረን እሱ ብርሃነ መስቀል የሚያስበው ሁል ጊዜ ስልጣን ወዳጅ አንደኛ መሆን የሚፈልግ አገራችንን የሚያዘጋጅ በመሆኑ ከዛ ቀን ጀምሮ ንትርክ ተፈጠረ፣ የመሳሰሉት ነገር ተፈጠሩ፣ ሀና ላይ ተፈጠሩ ማለት ነው። ይህን ነገር እኔ ሳስበው ቀድሞም የተጀመረ ነው። ተርኒንግ ፖይንቱ ግን የዛን ቀን ነው ብዬ ነው እኔ ኮንክሉድ ያደረግኩት። እና እነዚህን ነገሮች ብዙዎቹ ኢፒአርፒን ለማውገዝም ሆነ ወያኔን የከዳ ምንም ያለ ደርግን የገባ እነዚህን ነገሮች ኤክስፕሎት እያደረጉት ነው። ይህንን ቢያብራሩልኝ እኔ ደስ ይለኛል። አቶ እያሱ ሪሊ መታወቅ ያለበት ጉዳይ ነው። እነዛ የተፈጠሩት እነዛ ኮንዲሽኖች የተፈጠሩበት ነገር መረዳት አለባቸው። ለአንድም ለሁሌም ግልጽ ቢሆን ደስ ይለኛል ብዬ ነው ማሰበውን ከገባው ጥያቄ። ቴንክ ዩ።
እኔም ተጨማሪ በዚህ ላይ እንግዲህ ምናልባት ቅድም ያነሳ ነው የውህደት ጉዳይ የተጫወተው ሚና አለ ወይ በዚህ ላይ? ይህንን አብረው ቢመልሱልኝ። የውህደቱ ከአብዮት ጋራ የተደረገው ውህደት ምናልባት ለዚህኛው ያደረገው አስተዋጽኦ አለ ወይ?
እኔ በበኩል የውህደቱ ጉዳይ የፈጠረው ችግር ያለ አይመስለኝም። በእርግጥ ከአብዮት ቡድን አንዱ ላይ የተባለ ወይም ጌታቸው ማሩ በደንበኛ ስሙ ከብርሃነ መስቀል ጋር ያንን አቋም ይዞ ተሰልፏል። ግን ሌሎቹ የአብዮት ቡድን ጓዶች የነበሩት ከድርጅቱ ጋር ቀጥለው እስከ መጨረሻው ጉዳይ የታገሉ እና ብዙዎችም ብዙ መስዋዕትነትን ከፍለው ህይወታቸውን የገበሩ ጓዶቻችን ስለሆኑ በቡድን ደረጃ ላየው አልፈልግም። እንግዲህ ምንድን ነው በመጀመሪያ ጉባኤው ላይ ብርሃነ መስቀል የድርጅቱ ጀነራል ሴክሬተሪ ወይም ዋና ጸሐፊ ተብሎ ተመርጧል። ይሄ ዋና ጸሐፊ የሚባል ቢሮ ያስፈልጋል የተባለበት ነው። ብርሃነ መስቀል ግን እኔ ብርሃነ መስቀል ጋር አብሬ ከሀገር የወጣሁት ጓዴ ነው። በሱዳንም በአልጄሪያም አብረን ብዙ መከራ ተቀብለናል። እና እኔ ይሄን ጓድ እንግዲህ በጣም ችሎታ ያለው ጓድ ነው። በጣም ለዓላማው የጸና ጓድ ነው። ስለዚህ በመጨረሻ በአቋም ብንለያይም እና እሱ መጨረሻና የእኛ ሂደት ቢለያይም በኢህአፓ ምስረታ ላይ በአጠቃላይ የተማሪዎች ትግል ወደ ከፍተኛ የሚቻል አይደለም። በጣም ከፍተኛ አስተዋጽኦ ያደረገ ጓዳችን ነው። አሁን ተመልሶ አንዳንድ ሰዎች ሌላ ቢሉትም በምኑም በጠባብ ብሔርተኝነትም ደግሞ የሚጠረጠር ጓድ አልነበረም። ኢትዮጵያ የሆነ ጓድ ነው፣ ችሎታ የነበረው ጓድ ነው፣ ለትግሉ ህይወቱን የሰጠ ጓድ ነበር። ይህ በዚህ እንዳለ ሆኖ ደግሞ እሱ ስለራሱ ማንነት፣ ስለራሱ ቦታ፣ ስለራሱ ታሪካዊ ሊኖረው ስለሚገባው ቦታ እና ስለራሱ ደግሞ ችሎታ ሚዛን የራሱ የሆነ ግምት ያለው ጓድ ነበር። እና እንግዲህ በተቻለ መጠን እኛ ለአንዳንዶቻችን ይችኛዋን ዝልፈት እና ይችኛዋን ለራስ እና ለግል ቦታ ከፍተኛ የመስጠቷን ነገር ስንታገል የቆየ እና ስናስተካክል የቆየንበት ሁናቴ ነበረ። እንግዲህ ይሄ በድርጅት ያለ ነው። በድርጅት አንዳንድ ሰዎች ብቅ ይሉ እና ከእኛ በላይ ሰው የለም፣ እኛ የምንለው ይከበር፣ እኛ አዋቂ ነን፣ እኛ ችሎታ ያለን፣ እኛ በምንለው ድርጅት ይሄዱ የሚሉ ሰዎች ድሮም ተከስተዋል፣ በብዙ ጊዜ ይከሰታል፣ ወደፊትም ይከሰቱ ናቸው። ያለ ነው። ይሄንን እንግዲህ ይህንን ሌሎች ጓዶች፣ ሌሎች አባላት የጋራውን ፍላጎት በማስቀደም የግለሰቦች ተክለ ሰውነት ዝቅተኛ ቦታ እንዲይዝ በማድረግ እንግዲህ ሊታገሉ የሚሞክሩበት ነው። ብርሃን መስቀል በጣም የታወቀ ሰው ነበረ። በተማሪ ማህበር በጣም የተከበረ ነው። ንግግር በማድረግ በጣም ችሎታ የነበረው ሰው ነው። በጣም ኤሎኮንት ነው። በጣም ብዙ ንግግር ያደርጋል። ችሎታ አለው። የድርጅት የተማሪ ማህበር ውስጥ ሚናው ከፍተኛ እና እሱ ጽሁፎችን የሚበተኑ ጽሁፎችን በማደራጀት በመጻፍና ድራፍት በማድረግ በማዘጋጀት ረቂቅ በማዘጋጀት እንትን በማለት ብዙ ብዙ ሚና የነበረው ነው። ግን ይሄ እንግዲህ እሱ ወደ ኢትዮጵያ በተመለሰበት ጊዜ አንደኛ በሻሸን በነበረው በመጀመሪያው ሂደት እኔ ትላንት ስላልተሳተፍኩ በአንድ መድረክ ያን ጊዜ ነበሩ መጀመሪያ ላይ በጓዶች ምን እንዳሉ ስለሱ ወይም እንዴት አድርገው እንደገመገሙት አልሰማሁም። ግን በዛም ችግር ነበረ። ምክንያቱም የበላይነት ስሜት ስለነበረው የጓዶችን ተሳትፎ የሚያጫጫው ናቴ ስለነበረ በራሱ የራሱ ውሳኔ ስለሚንት ስለሚለ ይህ ችግሮች ተፈጠሩብን እና ያን ጊዜ ይሄ ጓዱ በሰራዊት እንዳይመለስብን ወደ አዲስ አበባ ስብሰባ ሲሄድ እንዳይመለስብን በድ ይሆናል፣ አምባገነናዊ ነው፣ እኛ እንደዚህ አይነት ስራ አንችልም የሚል የቀረበው ያን ጊዜ ተገንጥለውን በኋላ ማለቤት ከሆኑ ከርተው ማለቤት ከሆኑት ብቻ ሳይሆን ከራሳችን ከቀጠሉት እስከ መጨረሻ ትግሉን ከገፉት ጓዶችም ይሄ ሰውዬ አያያዙ ጥሩ አይደለም የሚል አቤቱታና ሂስ የቀረበበት ሁናቴም ነበረ። አሁን እሱ እንግዲህ ዋና ጸሐፊ ተብሎ በዛ ጊዜ የተመደበበት ጊዜ ይህን ዋና ጸሐፊነቱን በፈላጭ ቆራጭነት አይነት የወሰደ ሁናቴ ስለነበረ ከብዙ ጓዶች ጋር የነበረው ግንኙነትና እንትን የበላይነትና የትክክለኛነት አይነት እንትን አድርጎ ለመሄድ ስለነበረ በፍጹም 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 ይሄ ነገር መፍረስ አለበት የሚል እምነት በብዙዎቹ ጋር በብዙሀኑ ጋር የሰመረበት ስለነበረ የ1960 አዲስ አበባ ኮንፈረንስ ሲካሄድ በአዲስ አበባ ሚኒስትር በምንም አይነት ሴክረታሪ ጀነራል ወይም ዋና ጸሐፊ የሚል ነገር መኖር የለበትም፣ መቀየር አለበት ተብሎ እንግዲህ የተወሰነበት ነው። ብርሃነ መስቀል ይህንን የክፉና የተስፋዬ ደበሳይ ሴራ እኔም ከቦታዬ ለማንሳት የተሞከረ ሴራ ነው በሚል እንግዲህ ያመነበት እና እኔ በለኔ ለግሌ በጻፈልኝ ደብዳቤዎችም እነዚህ ሁለት ግለሰቦች ይህን ለማንሳትና እንትን ለማለት የሚሞክሩበት ነው ብሎ የጻፈልኝ ደብዳቤ በጊዜው ነበረ። እንግዲህ እንደዚህ አይነት አቋም ነበረው፣ ግን በማጆሪቲው የተነሳ ተነስቷል። ከዛ ቦታ ይሄ አይደለም ዋናው። ይሄ ብቻ ሳይሆን ብርሃነ መስቀል በዛ ጊዜ እነዚህን ለፊዳ ቡድን ምናምን የህዝብ ድርጅት ጽህፈት ቤት ተብለው በቀረቡበት ጊዜ እነሱ በሬዲዮ በጋዜጣ በምን በሹመት በምን የሚሉትን ይሄንን አልወደደም እሱ እና እነዚህም ቦታዎች እኛን አይዞን እኛን መቀዱን እኛ ስላከረሩን ነው እንጂ ይሄ ቦታ እኮ እኛ ልንይዘን የሚገባ ነው። እኔ ትክክል አይደለም የተወሰደው አቋም የሚል እንግዲህ ነበረ። ከዛ በኋላ 36 ገጽ አቋሙ አሰብቶ የጻፈው ለመውጠፈ በባለቤቱ በኩል የተላከልኝ ደብዳቤ ነበረ። ጓዶች ለአመራር ጓዶች የቀረ እዛ ላይ ግልጽ አድርጎ ያቀረበው ነገር ምን ከደር ጋር መተባበር አለብን፣ እንደ ፓለስቲናኖች ሀገር አልባ መሆን የለብንም። ይሄ ደርግ በአሁኑ ጊዜ የማርክሲስት መጽሐፎች በአዲስ አበባ እየተሸጡ መሬት ላራሹ ታውጆ እንትን ባለበት የተያዘ አቋም በነክፉና በነተስፋ የተያዘው አቋም ትክክል አይደለም። እነሱ ጋር መተባበር መቻል አለብን። ሀይሌ ሲዳ በለጡን ቀደሙን እና የበላይነትን ያዙ። ስለዚህ እኛ ከደርግ ጋር የተመተባበር አለብን። ተራማጅ ሀይል ነው። ሶማሌ በዛ በኩል አለ፣ ኢዩ በዛ በኩል አለ። ይህንን እነዚህን መቋቋም ከደርግ ጋር ሆን መቋቋም አለብን የሚል እምነት አለኝ የሚል አቋም ነበረው። ይሄ እንግዲህ ህብረት በሚባልበት ጊዜ እንደምታውቁት ያኔ በመጀመሪያ በአዲስ ዘመን ላይ የተራማጆች ህብረት ሆኖ በአሁኑ ዘሪም አልነጋሸረቡ እሱ በሆኑ እንዲህ አይነት ገር ብጽፍና ፕሮጀክት ብታረግ ብሎ እንደ ጻፈው እንግዲህ ጓዶች በኋላ የደረሱበት ነው። እሱ ተደረገ ያን ነገር ጻፈ። ይህን ነገር እናርግ በሚል ደግሞ ጌታቸው ማሩ ወንድሙ መቶ አለቃ ነው መሰለኝ፣ የሻምበል ዋቴበር የተፈሪ ገንቲ ኤዲሲ ወይም ረዳት ኤደካምፕ የሚባሉት የነበረው አሁን አሜሪካ የሚኖር ነው። እሱ ደግሞ በዛ በኩል አንዳንድ ኮንታክት እንዲያደረግ እንግዲህ ብርሃኑ ባነው ጌታቸው ማሩ ያደረገበት እና ይሄ ተራማጅ ህብረት ምናምን የሚባል ነገር ዝም ብሎ እንዲሁ የተፈጣጠረ ነገር አድርገው ለመሞከር እንትን ሲሉ ያ እንግዲህ ስብሰባ የሚደረግበት ጓዶች እንዴት ነው ከድርጅቱ አመራር ውጭ ከድርጅት ህግ ውጭ በጎን ሄዳችሁ እንዲህ አይነት ኢኒሽቲቭ የምትወስዱት እንዲህ አይነት ነገር የምታደርጉት በሚል እንግዲህ ወቀሳ የቀረበበት ሲሆን፣ ግን እንግዲህ ብርሃነ መስቀል በጣም የራሱ ቦታ የራሱ ታሪክ እንትን በጣም ከባድ ጊዜ ያለው ሰው ስለሆነ እኛ ለምሳሌ ከሀገር አብረን ስንወጣ አውሮፕላን ተርፎ ስንወጣ እኛ ሁላችንም እንኳን የተማርንበት ደረጃ ሰርቲፊኬት ቀርቶ አይዲ ካርድ የሌለን መሰረተ ትምህርት መውሰዳችን እንኳን እኛ ያስረዳ ምንም መረጃ የሌለን ነበር። ግን እሱ ግን አንድ ሻንጣ ሙሉ ከአንደኛ ክፍል እስከ መጨረሻ እስከ ዩኒቨርሲቲ የጻፋቸው ጽሁፎች፣ የተሸለማቸው ሽልማቶች፣ የሄዱባቸው ቦ እነሱን በራሴ የሚያጽፍ አዘጋጅቶ የወጣ ሰው ነው እና የታሪክ ላይ የቦታና የራሱን ግለሰብ ተክለሰውነት የሚያጠቁ ነገሮች በጣም በጣም ክብደትና ሚዛን ሰጥቶ የሚንቀሳቀሰው ስለሆነ የነዚህ የጋራ ውሳኔያችንንና እሱም ቦታ የማይሽጠው የማይመስለውን ነገር መቀበል አቃተው ብራቴ ስለነበረ ያንም እንግዲህ ወደፊት ለመቀበልና በጋራ ውሳኔ ለመሄድ ያልቻለበት ሁናቴ ነው የተፈጠረው። በኋላም እንግዲህ በኋላም እሱ በኋላ አንጃሆ ወይም እንግዶት ሄደን በኋላ ደርግ ሲሆን ለደርግ የጻፈው ወደ መቶ ሀያ ገጽ ነው የጻፈው። መቶ ሀያ ገጽ ነው የጻፈው ለመንግስቱ ኃይለማርያም እንገናኝና እንወያይ ብሎ የጻፈው ከርቸሌ ሆኖ ወደ መቶ ሀያ ገጽ ነው የጻፈው። እንዲሆኝ ማንም ሰው የማያውቀውን እንዲህ አይነት ፓስፖርት ነበረ ሽኔ እንዲባል ነበር ይህ ምናምን እያለ ጽፎ መገናኘትና ከእነሱ ጋር እንትን ማለት ነበር የፈለገው። ይሄ ግን ስላልሆነ እንግዲህ ያው እነሱ አውጥተው የገደሉት ሁናቴ ነው። አንጃ ተፈጠረ። ለምንድን አንጃ ተፈጠረው? ይሄ በማንኛውም አንጃ በማንኛውም ትግል እና በማንኛውም ድርጅት ላይ የሚከሰት ነው። ሁናቴዎች ሲጠጥሩ፣ በታሰበ ሁናቴ ሳይሄዱ ምን ሲሉ እንኳን በደርግ ጊዜ በኋላ የሚፈጠር እኮ ነው። በማንም ድርጅት የተፈጠረ ነው። እሳሁን ብናይ በየድርጅቶቹ አሁን በተፈጠሩት እኮ ሶስት አራት አንጃ ይፈጠራል። ተከፋፍለዋል፣ ድርጅቶች ይፈጠራሉ፣ ይከፋፈላል። የሚከፋፈሉት አንደኛ የሄዶች ጉዳይ ይመጣል። አንዳንድ ጊዜ ግለሰቦች ቦታ ፍለጋ እኔ ነኝ ከፍተኛ፣ እኔ አንተ ነህ አይደለህም፣ ለእኔ ቦታ መሰጠት አለበት፣ እኔ ነኝ የበላይ፣ እኔም አርጌ የሚል ይመጣል። ሌላ ደግሞ መድከመም ይመጣል። ትግሉ ሲራዘም ሰዎች ደክሟል። ይህ መቀበል አለብን፣ ማወቅ አለብን። ሰዎች ይደግማሉ፣ መቀጠል ያቀታቸዋል። መቀጣት ሳቀታቸው ላለው አገዛዝ መጎንበስ ፈልጋለሁ። ያን ጊዜ እንዴት ነው እንዲህ አድርገን እንዲህ አዘን ብገባ ይላሉ። ይህም እኮ አየን። አሁን ለምሳሌ ከህብረት እና በየነም መራራ ገብ የሆነ ምክንያት ኖራቸው የሆነ ችግር ኖራቸው ገብተዋል። ከቅንጅት እነ ልደቱ ፓርላማ ገብስ ነ ተመስገን ይባሉ ህብረት ከሆነ ገብተዋል። እና ከየ ድርጅቱ ይፈጠራል እንዲያነሱ ች ያለና ወደፊትም አይኖርም ብላቸው አይጠብቁም። ከሁሉ ድርጅቶች የሚከሰት ነው። ለምንድን ነው ምክንያታቸው? እንዳል ጊዜ ልዩ ልዩ ምክንያት ይኖራል። ግለሰቦች መጥቀም ይኖራል። በገንዘብ መገዛት ይኖራል። ለባዕድ ሀገር ወይም አንድ ነገር ሰርተው እነሱ አስፈራቸው ግቡ ሊሏቸው ይችላል። ይገባሉ። እንደነ ክፍሌ ወዳጆ እንደነ እንድሪያስ የሚያድሩ ይኖራሉ። ከዛ ደግሞ ይህ አንድ ደግሞ የሚመጣው እንጂ እንዴት ከስንት አመት መሰራ እንድቀበለው ሲሆን ደግሞ ሸብረት ብለን እንሾም እንብላ ብለው ደግሞ ወዳቸውን አስቀድሞ ሚሄዱ ይኖራሉ። እና አንጃ ለምን ያጣዎች ተፈጠረ አንጃ ስያጣዎች ተፈጠረ የምትከውና ትግሉን ናፈንትምን ከየ ከደርግ ጋር ስልማረምን ተውሉ ከደርግ ጋር ተስማምተን እንስራ የሚሉ ጓንዶቻችን የነበሩ ያን አቋም ይዘው መጡ። ይህም አቋማቸው ለአባላት እንዲወር ተደረገ። ሀና ለተብሎ የወረዱት እነገሬን ነገረ ናቸው የሚል ገና እንትን እነሱም በስማቸው ማጋለጥ አይፈለግም ተብሎ ሲባል ብርሃነ መስቀል በሌላ ነው የወሰደው። እኔ ብርሃነ መስቀል መሆኑን ሀ ከታወቀ ሰው ስለሚከተለኝ እንዳልታወቅ ተብሎ ነው ተባለ። ግን ትንሽ ሳይቆይ ታወቀ። ምንም የፈየደው ነገር የለም። ስለዚህ ከድርጅት ከሀታ ባስተጣለ ደርግ ዛ ደግሞ አቤት ሲል ደግሞ ሀቤት ሲባዛ ቦታ መርቶ ገብቶ ከመንግስቱ ከሚባል ሰው ጋር ተስማምቶ እነሱን አይዘሌት ወይም እንዲነጥላቸው ስላልፈለጉ ውሸቱ ነው ምን ብለው ሰውዬው እንዳይሰማም አደረጉ። ስለዚህ ይሸፍታለሁ ብሎ ሄደ። በሸፈተበት ቦታ ተከቦ ተያዘ። ወይ ራሱን አልገደረም። እጁን ሰጥ ፍርድ ቤት እቀርባለሁ እና ታሪክ እሰራለሁ ወይም በካስትሮ ታሪክ ነጻ ያወጣኛል ብዬ ዲስኮር አረግና ሰው ሰበስ ያለው በአስበ ሊሆን ይችላል። ያው ገባ ወረቀት ጻፈ። ሰውዬውን ላግኛለ እሱም አኑ ነው ወስደው ያው ከሌሎቹ ጋር አንቀው ገደሉት። ይሄን አፓን የሚመለከት እንግዲህ ጉዳይ አይደለም። ደርግና እሱ የሚመለከት ጉዳይ ሆነ። ለምን አንጃ ይፈጠራል? ይሄ ነው እንትኑ የተፈጠረበት ምክንያት ይሄ ነው። ከዚ በኋላ ግን አንጃ በሚል ጓዶችን በተመለከተ ወይም በተመከ አንጃ ትግል በሚል ስህተቶች የሀታ አልፈጸመ ወይ ሰት ስህተቶች የሀታ ፈጽሟል። ይሄ ስህተት በተመለከተ በቅድሚያና በዋናነት መጠየቅ ያለበት ግለሰብ ክፉ ዛደተ የሚባለው ያም ግለሰብ ነው፣ መክሰስ አይደለም። ግን ያን ጊዜ ከተባ በነበረው ጥያቄ ያነሱ ጓዶች እንዲህ ይሄ ነገር እንዴት ነው የሚሄደው እንዴት ነው በዚህ የሚሉት ትሬት አንጃ እየተባሉ ለተከሰሱት እናንትን ለፈራት ይሄ ግለሰብ መጠቀ ዛሬ አሁን እሱ ከኢሀፓ ውጭ ነኝ ብሎ ከዚህ ኃላፊነት ውጭ ነው ብሎ ብዙ ዲስኮርስ ለዴሞክራሲ ሲያደርግ ይሰማል። ግን ይህ በፍጹም እኛን አይመለከተው። እኔ አዲስ አበባም አልነበርኩም። ብዙዎች ጓዶች ያን ጊዜ አዲስ አበባ ነው ወሳኝም አልነበርም። እሱ ነበር የሚወስነው። ብዙ ጓዶችን ጥያቄ ያነሱ ጓዶች የኛ ጓዶች ይሄ ነገር በቃ የከተማ ውሰት ግን እስቲ እናቀዝበውና ሌላ አቅጣጫ እንዴት ባላ የሀይሎች ሚዛን ለእኛ ሚያዞች አልሆኑም ያሉትም አንጃ ብሎ ወስኖ ያሳደደና አንዳንዶች ላይ አላግባብ የሆነ እርምጃ ወሰደ። ክፍሉ ሆነ እንደገና ተመልሶ እኛን ተመጣጥቆ የሚጠይቅበት መሰለ ወደ እዛ ነው የምንሰዳቸው ነው ፐርሰናሊ ሂዱ እናሱን ጠይቁ እስቲ ነው ናቸው። እና ይሄን የሆነው ጌታቸው ማሩ ከሱ ከብርሃነ መስቀል አብሮ አቋም ወሰደ። ሀና ላይ በሚለው እሱ ነው ላይ ይህን አቋም ወሰደ። ከደርጋር መስራት ይቻላል የሚል በወንድሞ በምን በኩል ከምንትጋን አድርገን በነበረ ጉኝት ከደርጎች ጋር ይህን አቋም የወሰደበት ሁናቴ ነበረ። ያው እንግዲህ እሱ ሁለቱ ሀና ላይ አንጃዎች ተብለው የሄዱበት እና ለጌታቸው በቁጥጥር ስር ሲውል ያኛው ግን አምልጦ እንግዲህ የተንቀሳቀሰበት ና የራሴ ትጥቅ ግን አካሄዳ ነበረ የሄደበት ሁናቴ ነው። ለምንድን ነው ጌታቸው መጨረሻ የሚለው ላይ እሱን ክፍሉ መጠየቅ የሚለውበት በመጽሐፉን ማስረዳት ያለበት ሁናቴ ነው። አላስረዳም። አሁንም እኔ ማንም ቢጠይቀ እስቲ ክፍሉን ጠይቁን ያንዘው አልነበርኩም ነው ብለው ጨርሻለሁ።
እሺ አመሰግናለሁ የሚከተለውን ለባኮ ተታለው ባኮ ማይኩን ያዘው
ለአድሎ እግዚአብሔር ይስጥልኝ እኔ እንግዲህ
ኬንያ ቋያ መሰረታዊ ጥያቄ ነው ማቀርበው እንግዲህ 00 ሚሊኛል እኔ እንግዲህ ከዚህ በላይ ምንም ልሆን አልችልም በእርግጥ እኔ ይህን ተሪ ፊብስ አንቨርሰሪ ማከብረው አመራሩ ከፈጠረው እና እዚህ ደረጃ ካደረሰው ሳይሆን እኔ ጓዶቼን ከትግል አኳያ ካጣኋቸው በአንድ ወቅት 24 በአንድ ወቅት 25 በአንድ ወቅት 30 የቀበርኳቸውን ድንጋይ ስር የጣልኳቸውን አፖል አድርጌ ነው የሚሄደው። በዛ ደረጃ ነው የማከብረው። በሌላ በኩል ልምጣ። ይሄ ድርጅት እንደ ድርጅት ከመበተኑ በፊት እኔ እስከማውቀው ድረስ ታሪኩን የመጨረሻውን ኮንፈረንስ ያካሄደው ከሪኮሌክሽን ያኳያ በርጅንቱ ይመስለኛል። በዛ አኳያ ለአባላቱ ያስተላለፈው አንድ ዲሞክራቲክ የሆነና ድጋፍን ለማግኘት ለኮንፈረንሱ ራሱን የሚደግፍ አካሎችን በማጆሪቲ የተራበትን ሁኔታ በሌላ በኩል ደግሞ አባላቱ
ባኮ ማይኩን ለቃለው በዛኛው ሳይድ አይሰማኝም ስላለ ፕሊዝ ድምጽን ጨምረህ ልክ ኮንፈረንሱ ኦሪጂንቱ ከሚለው ብትቀጥል ጥሩ ነው። አመሰግናለሁ።
ይሰማችኋል? ካልተሰማ እንኳን እተዋለሁ ምንም ችግር የለውም። ይሰማችኋል? አቻለው ማይኩን ስለያዘ ለገሱ ይሰማል ወይ? አቻለው አይሰማም? አቻለው I can't do anything more than this። አቻለው ትሰማለህ? ምክንያቱም ለገስት ያ ኦኬ። እና በዛን ወቅት የነበረው ሁኔታ እኔም ሜዳ የነበርኩ ግለሰብ ነኝ። በአንድ ወቅት የፒአርፒ ካድሬዎች ውይይት ያካሄዱበት፣ በሌላ በኩል ደግሞ የፒአርፒ ሰራዊት አባሎች በአባልነት ውይይት ያካሄዱበት፣ ከዛም አኳያ ፓርቲው ለዛ ኮንግረስ ያቀረበው ማጆሪቲው አዘገስት የፓርቲው ሆነው አባላቱ ውክልና የሚሰዱት ማይኖሪቲ ሆነው የቀረቡበት ሁኔታ ነበረ። በዛ ጊዜ ያም ደግሞ ትልቅ ዲስፒዩት ነበረው። ያንንም ደግሞ ከካድሬዎችም አኳያ ኢፒአርፒ አባሎች አንድ፣ ከሰራዊቱም የኢፒአርፒዎች አባላት ያንን ሪጀክት አድርገው ያስተላለፉበት ሁኔታ ነበር። አዘንድ ሴንትራል ኮሚቴውም ራሱ አንድ ያልሆነበትና ራሱን የበተነበትና ስራዎቹን ጉድባ ያለበት ሁኔታ አለ። ኦ ላትኖር ትችላለ። እኔ አመራር የሚባሉትን ትልቅ አካሎችን አላጋቸው ባለውበት አካባቢ ሂደታቸውን ሁኔታቸውን የማስተላልፉትን መልእክት ለማቀው ከዛ በኋላ ነው ጉድባይ
የተዋለበት ሁኔታና የትኛው ሪጅን የት እንደነበረና የትኛው ሪጅን የት እንደደረሰ ያልታወቀበት እና ያ ሂደት ዲሞክራሲያዊ ነው ወይ ነው ማንዴ ደቱ ያ ሪኮሌክሽን ካለ ወንድም አለ። በሌላ በኩል ያልነበርኩበት ግን የማላቀው ሆኖም ግን በሌሎች ጓዶች እንዳጋጣሚ በማቃቸው አሲምባ በነበሩት ጓዶች በቲፒኤልኤፍ ሂደት አካሄድ ሁኔታ አደገኛ ነች እቺ ድርጅት we have to make action decisive የሆነ ሁኔታዎችን መውሰድ አለብን ብለው ሲከራከሩ ከሚሊተሪ ፎርስ በፓርቲው ደረጃ ኖ እየተባለ መጨረሻ ላይ ብዙ ጓዶችን ያጣንበት ተገደው ትግራይን ለቀው የወጡበት መጨረሻ ላይም ደግሞ ሬጅም 2 ሬጅም 4 አሳደው የሄዱበት ሁኔታዎች አሉ። ያም ደግሞ ነቢ ኢፒአርፒ ከወሰደው አቋም አኳያ አሁን መለስ ለሚጨፍርብን ህዝባችንን ለሚገዛውና ለሚያስቀየው ኮንትሪቢዩሽን አድርጓል የሚል እምነት አለ። ያን ስለታ ያለ በዛ ነው ከተወሰደው ሁኔታ ሪግሬትፉል ነው ወይ ማክስሪን ከማለት አቋያ ነው ተሪፎርማ እሱንም እንግዲህ ታይቃለው ታንኩ ለታይሙ
እሺ እንግዲህ ኢቨንዞ አሁን ስለአጠቃላይ ስለ ኢሃፓ ስለተወራ ነው እንግዲህ አሁን ጥያቄው ይሄው ምንድነው ሰራዊቱን አስመልክቶ ነው ሰራዊቱ ወደ መጨረሻ ጊዜ ያደረገው ስብስብ ወይም ኮንፈረንስ መሰለኝ በሪጅንቱ አካባቢ ነው በዛ አካባቢ ካድሬው ተወክሎ እንደገና ደግሞ ከሰራዊቱ የተወከሉት እንደ ምንም እንኳን የፓርቲ አባላትም ቢሆኑ እንደ ማይኖሪቲ ተደርገው ነው የተቆጠሩት እና እዛ ላይ የተደረገው ስብስብ ኢዲሞክራሲያዊ ነው ውሳኔውም ብዙዎቹ ያልደገፉት ነው እና ያ ኢዲሞክራሲያዊ አንነበረም ወይ መታከ ሆነ ነው የሚለው ሁለተኛው ጥያቄ ትናንትናም የቀድሞ የፒአርኤ መሪዎች በነበሩበት በአንድ ፓልቶክ ክፍል ውስጥ ተጠይቆ ነበር። ይሄው ምንድነው የቲፒኤልኤፍ በትግራይ ውስጥ በመታደርገው ጸረ ኢሃፓ እንቅስቃሴ በጊዜው የነበሩ ተጋዳዮች በተለይ በወታደሩ አካባቢ እቺ ድርጅት ለኛ ጠንቅናት ጓዶቻችንን አራስ ያደረገች ነው ያሉ ሲናገሩ ብሎም ደግሞ ለመምታት አጋጣሚው ይያላቸው በተለይ አንድ ቦታ ትናንትም ኮንፈርም አድርገዋል አንደኛው መሪ አንድን ኃይል ከከበቧት በኋላ አክሽን ኒውሰር ሲባል ፓርቲው የለም አክሽን መወሰድ የለበትም ብሎ አስቀርቶ ለዛሬ ከሰራዊቱ ከመበተንም አጨም አልፎ ዛሬ በኢትዮጵያ ህዝብ ላይ እንድትፈነጭ የተደረገው ከዛ ስተት የመነጨ ነው እና ምን ይላሉ ስለዛ ነው የሚለው እንግዲህ አጠቃላይ አባባሉ
እኔ በጀመሪያ የሪጅን 2 ምናምን የሚባለው ነገር ስለማላውቅ ብናገር እኔ የምለው ስተት ይሆንብኛል እና የምናገረው ነገር የለኝም እኔ እንግዲህ ብተናው ሂደትን እንትን ሲል ሌላ ቦታ ስለነበርኩ ብተናው ተካሂዶ የሚወጡት ሱዳን ገብተው ባሉበት ነው የመጣሁትና ስብሰባ ተደርጎ ምናምን የሚባለው ነገር ምናልባት በቦታ የነበሩት እና የሚያውቁትና ኃላፊነት ያላቸው ወይም ትላንት የነበሩት ጓዶች ካወቁ ያለዛ ሌሎቹ ሊጠይቁ ይሻላል እንጂ እኔ በማላውቀው ነገር ስህተት ይመስለኛል እና ልመልስለት በፍጹም አልችልም። ነገሩን በደንብ አላውቀውም። እንግዲህ ከሌሎች ማጣራት ሚኖርብኝ ነው። ይሄ ወይራኔ ምንም ጠቃት የሚለው ነገር ትንሽ እንግዲህ ውይይት ያስፈልገዋል እና ውይይት ያስፈልገው ምንድነው? አሁን አለመምታታችን ትክክል አልነበረም ወይ መምታት ይገባል ነበር ወይ መምታት አይገባል ነበር በሚለው ላይ ወሳኝ ወይም መጨረሻ ነገር ለመናገር አይደለም። ግን እንደተባለው ትክክል ነው። እንደተባለው ወያኔን መምታት አለብን ብለው የሚገዙ አባላት ብቻ ሳይሆኑ የሰራዊት አመራር አባላትም ነበሩ። በደንብ ነበሩ። እንደውም ትላንትም ልትወያዩበት ሲመትችሉ እንትን ነበር። እነዚህ ሰዎች እናጥፋቸው እንምታቸው መጥፎ ናቸው የሚል ነገር ነበር። መጥፎ በመሆናቸው አይደለም እንትኑ ክርክሩ ነበር። ኦነግም ነበረ። እኛ ለምሳሌ ወንበራ በሚዘት ጎጃም ከወለጋ አካባቢ ኦነግ አለ በሚልም ኦነግም አለ ወይ ብለን ለማጥናት ሞክረን አጠናቸዋል። ኤስፒኤልኤ ነበር አክቹዋሊ ያገኘ ነው። ግን ያን ጊዜ ምንድን ነበር አቋማችን፣ ምን ነበር አመለካከታችን በሚባልበት እኛ ሄደን ብሔረሰብ ድርጅቶች ነን ብለው ሰው ተነሱ ብቻ ስናጠፋ ስንትን ትክክል አይሆንም። እንግዲህ እነዚህ ልጆች ዘርቶ የተሰለፉት ሰዎች የትግራይ ተወላጆች ናቸው። በአብዛኛው በአድዋ፣ በተንቤን፣ በሽሬ፣ በአክሱም ምን ያሉ ናቸው እና ደም ልንቀባ ነው ማለት ነው። ይሄ ጥሩ አይሆንልንም። ገኛ ሁለተኛ ምንም አይነት ትግስት የላቸው ለብሔረሰብ ድርጅቶች መብት ለሚጠይቁት እና አጠፉ እንባላለን እና ይሄ ነገር አዋጠ ሌላ መንገድ እንፈልግ የሚል አስተሳሰብ ነበረ። ከዚሁ ጋር ደግሞ እስቲ ሰርጎ ገብ ሰደም ምን ሰደም እስቲ እንያቸው እንመርመራቸው እንድም የሚልም ሀሳብ ነበረ። ግን አሁን እንግዲህ አሁን የኋላ መብራት ነው የምናበራው። እኛ እኮ አንዳንዶችን እኮ ሱዳን አግኝተናቸዋል። ለምን ያን ከፍ ታገኛቸው ማታ ወስዳችሁ በላችሁ በአባይ ወንዝ ብናይን ወንዝ ያጥሯቸው ማለት ይቻላል። እሷ ግን ወደፊት የሚወጣው መለስ ዜናዊ ወደፊት የኢትዮጵያ ባለስልጣን ነው ኢትዮጵያን እንትን ይዞ ምናምን የሚል እኛ ያን ጊዜ እንኳን ሊኖረን ግምት ለመጨረሻ ድረስ እነሶች የትም በዛ ደረጃ የማይደርስበት ማለት እስከ መጨረሻው አንድ አመት ምስት አመት ድረስ ያልታየበት ማለት ነው። ግን ባየንበት ጊዜ ዜና አደጋ በፍኖተ ደረጃ በመስምና የቡድኑን አደገኝነት ስንቀሰቅስ ነበር። በአንድ ጊዜ ምን ነበር የሚለው በተለይ አሜሪካ ተሰራፍቶ የነበረው ሰው ነው ብለው እናንተ ቂመኞች ናችሁ፣ አሁን ዋና ጠላት ደርግ ነው፣ ደርግ ላይ ነው መረባረብ እያለ እንደውም የትግራይ ናይት ብሎ ሲያዘጋጁ መዓት ገንዘብ ሰፌድ ገባሬት የተሰራ ሰፌድ በ1000 ዶላር እየገዛ የነበረው የትግራይ ሰው አልነበረ የኋላ ሀገሩ ሰው ነው። እንቀስና እንከራከር ካለና ብዙ ጉድ ላይ ልንደርስ ነው። አዎ እና እኛ ጊዜ ይህን ያያዝንበት ምክንያቱ ምንድን ነው? ምክንያቱ አንደኛ ከትግራይ ከወላጆቻቸው ከምናቸው ትንሽም ቢሆን ከሚደግፋቸው ሰባት ደም አንቃባበት ሁናቴ ለመፈለግ ውይይት በማድረግ ንግግሮችን ለማፍታት ከብሔረሰብ ድርጅቶች ጋር የሚኖረን ግንኙነት የመተላለቅና የፍጅት ሳይሆን የሚተባበርበትና ለጋራ ኢትዮጵያ እንዳይታገልብን የምንችልበትን ነገር መፈለግ የሚል አስተማመት መንገድ ስለነበረ ነው። ይህንን በማለት ነው እንግዲህ ያን ጊዜ ትዳ እንጂ አባላት ሳይሆን ይህን የሰራዊት አመራት የሆኑ ጓዶች ቶሎ ብለን ምንታቸው እርምጃ ምሰል ብሎ ነበሩ። አሁን ተመልሰን እንግዲህ ወያኔ ከደረሰበትና መለስ ካለበት ነሳ ይህ ያን ብንመታቸው ብንጨርሳቸው ብንፈጃቸው ኖረ ማለት እንችላለን። ግን አሁን ነው ይህን የምንለው። ያን ጊዜ ደግሞ ብናደርገው ደግሞ ይኸውና ትዕግስት የላቸውም እነሱን የማይስማሙ እነሱን የማያቃወሙትን ሰዎች እንዳለ አጨዷቸው፣ ጨረሷቸው፣ ፋሽስቶች ልንባል የምንችል ፈጥናት እንደነበረ ግልጽ ነው። ለምን ማወቅ ያስፈልጋል አንደኛ። ሁለተኛ እኛ ወያኔ አደጋ ነው ለኢትዮጵያ አደጋ ሆኗል ብለን የጉበዝ አለቃዎች ተደራጁ። ወያኔና ሻቢያ ናቸው ብዙ አደጋ እያደረሱ ያሉት፣ አይናችሁን ክፈቱ እያል በፍኖተ ቅስቀሳ እናደርግበት በነበረ ጊዜ ያን ጊዜ ነበረ በውጭ ሀገር በተለይ በአሜሪካና በአውሮፓ የነበረው አመለካከት ምን ነበር? እንዴ ጠናቱ የኢትዮጵያ ጠናት ደርግ ነው ለምን መመስላን ታጥ ቂመኞች የተባል ነው? የኢህአዴግ የወንድ ድርጅት እኮ መመስ መመስረት እኮ መሰረቱ እሱ ነው። ቂም አትያዙ፣ ከሁሉ ታረቁ። ኢድራት ለምሳሌ መይሶንም ኢዲዩም ኢህአፓም ማነው ኢፒዲኤም ሌሎቹም ቲፒዲኤም ሁላችሁ አንድ ላይ ሆናችሁ ስሩ። ለምንድን ነው የምታከሩ? ለምን ነው ቂም የምትይዙ? ተብሎ ወያኔ ነው ሻቢያ ነው ኦነግ ነው ተጋብዘው ነበር። አመጣ ብለ ነው ተረዶ የቀሩት እነሱ። ይህን ግፊት ይገፉ ነበረ። የሚገፉት ማናቸው? የራሳችን ሀገር ወዳዳ ነው የሚሉት ሰዎች ነበሩ። እና እኛን ጊዜ ወያኔን በጦር የምናጠቃበት ነዋቴ፣ ኦነግ ላይ ወምሰን የምንመታበት ነዋቴ፣ አቅም እንኳን በነበረበት ጊዜ የምናደርግበት ነዋቴ፣ ፖለቲካዊ ነዋቴ ዝግጁ አልነበረም ብለን እኛ እንላለን። ግን አይ ያን ጊዜ ተሳስታቸው ለመሆን አላረጋቸው ነው የሚባለው ብሎ እንግዲህ የግምት ጉዳይ ነው የሚሆነው። ምናልባትም አሁን እንግዲህ አሁን ጊዜው ካለፈ በኋላ ስናይ በድርጅትም ደረጃ ሳይሆን በግለሰብም ደረጃ እነዚህ ሰዎች ባይኖሩ ለኢትዮጵያ ይሻል ነበር ማለት እንችላለን። ግን አሁን ነው ይሄን ይመስለው፣ ያን ጊዜ አይደለም። አሁን ዛሬ ይህን ብናረግ ለኢትዮጵያ ይበጃል ብለን እኛ ብንነሳ ብዙ ሰዎች ይሄን ማለት አረጉ አይችሉም ትክክል አይደለም የሚሉ እንደሚኖሩ እናውቃለን። ስለዚህ ትንሽ እንትን ነው የጊዜ ካለፈ በኋላ የሚመጣ ፍርድና አመለካከት ስለሆነ ትክክል አይደለም እንላለን። ግን የራሳችንም ጓዶች ቢሆኑ በጊዜ ይህንን ነገር እርምጃ በመስኖረ ወያኔ ላይ የሚሉ አሉ። ምናልባት ትክክል ነበሩ፣ ምናልባትም አመራሩ ያንን አቋም ስህተት ነበረ። ግን የወሰደበት ሁናቴና የወሰደበት አመለካከት ምንድነው በምልበት ጊዜ ይሄ ነበር አመለካከታችን፣ በአብዛኛው የነበር ነው አመለካከታችን። አሁን ተነስተን ብሔረሰብ ብለው ስለተነሱ እነሱን ከመጣ እነሱን ከጨፈጨፍን ከብዙ የወላጆቻቸውና የትግራይ ሰው ጋርም ሊያጋጨን የሚችል ነገር ነው። ሁለተኛ የብሔረሰብ ድርጅቶች ስለሆኑ ብቻ የምንጨፈጭ ስለሚመስል ጥሩ እርምጃና ፖለቲካዊ ትክክል እርምጃ ላይሆን ይችላል። ስለዚህ ለማግባባትና ለማለት እንሞክር ብለን እንግዲህ የሞከር ነበር ነው። በዛ ላይ እነሱ ያንን እንግዲህ እንትን ተጠቅመው አደጋ ሊያደርሱብን ይቻሉ ማለት ነው። ሞኝነት ነው፣ ሰላላነት ነው፣ ዳተኝነት ነው። እንግዲህ እሱ እንግዲህ እንደ አመለካከቱ ሰው መፍረድ ያለበት ነው። ግን ይሄ ነበር የነበርንበት ሁናቴ በሚለው ላልፍ የሚችለው እንጂ ለመጸጋቱና ለመቆጠቱ እኛም ዋናው ተጠቂዎቹ የምንቆጭ ይመስለኛል።
እሺ፣ አመሰግናለሁ። አሁን ለአንዲት አምስት ደቂቃ ውሃ እንዲጠጡ እንልቀቆት። እንግዲህ አምስት ደቂቃ።
እሺ
የኋለዮሽ መቀረጠት ትግል ምንም ትግል ሆነ የአጥንት ፍላጭ የደመረክ የሚለበስበት ግብ ጀቁን ላይ ቀርነት ያቢዎት ፍልሚያ ትንቅቅ በመውደቅ እና በማውደቅ በሰው ግባር እንኳ ባለቅ በማይባጥጡት የሶላል ዋቅኝ ሊና ሁድባል ፈፋና ጥመዝመዛምባ ብራቅ ነበር ነጎባል ስባያ የታቀፈ ንዳድ በሳታ ፈና ሞበድ በተቃሎ ያሳር መንበድ ነፍስን ነገደል ዳር ቀጨማ በስጋችን መሀል ተባትማ ትሆኖ ማት ትርባት ትርባት ጠፋቻል ጠፋች ስንል ባለንበት ጎርፍ መሀል በጋራ ገደል በወልዝዳ የማያውጡት ትግል ካልተመታ ካልተደማ በኖርና ኖርን ጣር ግፊት ካልተሰቃየማ ካልተሰደን ካልተባረር ሲወጉም ካልወጋንማ አብዮቱ ካልከረረ እናት ክቦ መበራ ቀኝ አድርባይ ግራ አድርባይ በግጀው ካልተፈጠረ ቀኛ ውጀብድ ግራ ውጀብድ በቋያው ካልተጠረረ ወዳጅ ጠርት ሁሉም ሁሉም በየቀየው ካልሰፈረ ድንበር ካልተቀለለ አይቀረውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ አማን ወደመን ወደ ተመርጦ አዛቢር ገብር ተፋልቶ ካሳው ሀሳብ ተፋልቶ ሸጋው ስማካል መጣ ወብሮ ሀልፎ ጋር ጥሮ ካላንቻ ቀራኔው በውል ካልቆላ እየፈላ ካልሰከረ ካልመለያ ካልጠራ ጋቡ ካማረ ካልገነፈላ ካልተፈረሰ ካልጠራ ካልመረረ ካልጎመራ ካልበረረ ካልሞቃ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ሙሉን ትግል ሆነ ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሸከበ አባደማ ካልጋለበ ማመፁ ካልተፈተነ የሲቃስሩ ካልጽዋ የግድንጅን ካልተመጣ ከቢናፍስ ወጭናፍስ የኑሮ ምጣር ካልመጣ አለዋት ሲል ካልተጠፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነ መከራ ካልተጫጫለ ትግል ምንም ትግል ሆነ እንደ አዙሪት ካላዞረ እንደ ቆሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢመጠመጥ ምንም ጎዳና ሳይሸመጥ ላቦ ካልተንጠፈጠመ ቆሾ ካልተጠፈፈ ሲቃ ካልተጠነጠረ መሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንድ አባም ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አንዱ ቅይጥ እርሳስ ካልዘገነ ፋሽስቱን ካልበታተነ እንደ ህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራ ትግል የሚያቅማማም ይሆናወል ወገባሁል ቢልመጠመጥ ብጃል ለዝግጫየ አድሮ ወደ ቁልቁል ቢዘቅት እንዳቸውም ቤጎመጥ ለመጥ ወዲያው ምጥ ወዲውን መጥ ወለም ዘለም ዘመም ዘመም አዲስ ለክፍት አዲስ ህመም ሽሽት ሩጫ ለመመጥ የኋሪት ጉዞ ፋሪት ከጠላት ቁጥት መሸሸግ አድንጋሻ መመከት በቡካታ ሁል መፈርጠት አውቀር ለውቁር አብሮ እንዲሉ ቡካን ለቡካን ነው ቀሉ እንደ ውሻ እንደነ ክስክስ ቀሻቱን መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩ ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ግንጠል አፉም እንደ ሸነቆሩት በሜ ካፈሰሰ ሚስጥር ላይ ችል የጥንት ወዳጁን መዘርዘር ካሳበቅ ለፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለ ጭቃት ከሆነ አይዋጉኑት ወገን ካሸ ከጠላት ከወገነማ ድሮስ ምን ሚስጥር ይኖረዋል ባንዳንም እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወን ሊገባ ኖሯል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጢሻ ቁም ስቁ ማሳየት እንጂ ባላባደሩ መዶሻ በአርሶ አደሩ ማጭድ ሌላ ምን ማርከሻ ጥይት ነው እርሱን መውቀሻ የኋልዮሽን ደግመልሽት ከወንዞድ ያለቦ ካሻማ ታዲያ ምን ልሳ ይኖሯል ድሮስ ባንዳደል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ወገነም ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሰይብል ብሏን ከረባብቶ መምጣት ነው በባሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቂላ ወጭ ሆኖ ከፋሽስቱ ልብ ከገባማ ምን ሚስተይ ነው ድሮስ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደብቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላጠረጠረ ቀኝ አድርባይ ግራ አድርባይ ቀኝና ጎጀብድ ግራ ጎጀብድ እንደ ቅጠል ካልረገፈ እንደ ረጄ ባቆዳ ላይ ላዩ ካልተገፈፈ በትግሎ ብለት ባመፉ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳናማ
ምን ታጋይ ሆነ?